stupidem radio. ይህ የምታዳምጡት በስቶኮል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Oh, it's a bug on me. Gosh, I'm a little bit. የክርስትና እምነት እንደሚያስተምረው ከሆነ ይሁዳ 30 የብር መሐለቆች ተቀብሎ ኢየሱስ ክርስቶስን ለሮማ ገዢዎች አሳልፎ ሰጥቷል። ታዲያ ይሁዳ አስቃሪያስ በ30 የብር መሐለቅ ኢየሱስን አሳልፎ ሲሰጥ የኢየሱስ ክርስቶስ ደቀ መዛሙርት ከሆኑት 12ቱ ደቀ መዛሙርት ውስጥ አንዱ ነበር። ጌታውንና መምህሩን ለጥቅም ሲል ለጠላቶች አሳልፎ በመስጠቱ የካሃዲዎች ካሃዲ በመባል ዝንተ ዓለም ሲጠላና ሲረገም ይኖራል። ከዚያም አልፎ በአሁኑ ጊዜ ህሊናውን ለገንዘብና ለጥቅም በመሸጥ እውነትን በውሸት ለውጠው የሐሰት ምስክርነት በመስጠት ሰው የሚያስገድሉና የሚያሳስሩ ይሁዳዎች ተብለው በህብረተሰቡ የተጠሉና የተገለሉ ይሆናሉ። ታዲያ እነዚህ የዘመኑ ይሁዳዎች በህብረተሰቡ ዘንድ ቤተስኪያንና መስጊድ እንደገባች ውሻ የተጠሉ ቢሆኑም ይህን የይሁዳ ተግባራቸውን የሚፈጽሙት በስልጣን ላይ ያለውን ኃይል ድጋፍና ጥበቃ ተማምነው ስለሆነ ለጊዜው ምንም ችግር አይደርስብንም ብለው ስለሚያምኑ ጊዜ እስኪጥላቸው ድረስ ያዙኝ ልቀቁኝ ማለታቸውን ይቀጥላሉ። ባለፉት 4 ዓመታት የአማራው ህዝብ ህይወት ከአይጥና ከሚጠላ የዱር አራዊት ህይወት በታች ተቆጥሮ በየቀኑ በጠብ መንጃ፣ በካራ፣ በጦር፣ በመጥረቢያና በተለያዩ መሳሪያዎች ሲጨፈጨፍና ምንም የማያውቁ ህፃናት ሲታረዱ፣ አዛውንትና ነፍሰ ጡሮች ሲገደሉ እያዩና እየሰሙ ተው ይሄን ግድያና ጭፍጨፋ ማሳደድና ጭቆና መቆም አለበት ብለው ይሄ በደልና ወንጀል እንዲቆም መታገል ሲገባቸው ጭራሽ ግድያውንና ጭፍጨፋውን ከመካድ አልፈው የሚገደለውን ገዳይ ነው ብለው ድጋሚ እንዲገደልና እንዲጨፈጨፍ ለማድረግ የሐሰት ቃላቸውን ሲሰጡ መስማት እንዴት ልብ ይሰብራል። ወያኔ ስልጣን ላይ በነበረበት ጊዜ ቱባ ቱባ የተባሉ የወያኔን ጨምሮ የጠቅላላው የኢሃዴግ ባለስልጣናት በተገኙበት ስብሰባ ላይ አቶ ጸጋዬ አራጌ ትኩዬ በድፍረት ተነስተው የወያኔን ሹማምንቶች እናንተ እኮ ያማራ የሆነውን ወልቃይት ጠገዴን ያማራውን መሬቱን ብቻ ሳይሆን ማንነቱንም ነው የቀማችሁት ብሎ በድፍረት ሲናገሩ ያሁኑ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ናቸው በስብሰባው ላይ ብድግ ብለው ይሄ አሁን አቶ ጸጋዬ አራጌ የተናገረው የራሱ አመለካከት እንጂ እኔ የምመረው የብዕዴን አመለካከት አይደለም ብለው ነበር የምስክርነት ቃላቸውን በዚያን ጊዜ ለነበሩት ለጌቶቻቸው ለህወሓት መሪዎች የሰጡት። ታዲያ እንደዚህ ያለው ለጥቅም ማደርና ለጥቅም መገዛት ነው ከዳተኛ ይሁዳ የሚያስብል ቅጽል ስም የሚያሰጠው። በታሪክ እንደተመዘገበው ለጥቅም መገዛትና ሆድ አደርነት በይሁዳ መጀመሩ ይመዝገብ እንጂ ብዙ ለጥቅም ያደሩ የራሳቸውን ዜጋ ሳልፈው ለጠላት እንዲሰጡ እንደሰጡ ጣሊያን ኢትዮጵያን ወረረችበት ጊዜ ከፋሺስት ጣሊያን ጋር ለሚያገኙት ፍርፋሪና ሶልዲ ሲሉ ጀግኖች ወገኖቻቸውን አሳልፈው የሰጡና ያስገደሉ ባንዳ የሚል ስም የተሰጣቸው በጣም ብዙ ናቸው። የባንዳነትና ለጥቅም ሲሉ ወገኖቻቸውን አሳልፈው መስጠት የይሁዳን ዝናን የውርደት ዝናና የውርደት ሸማ ከተናነቡት ያሁኑ ዘመን የአማራ ብልጽግና አመራር የሆኑት ካድሬው ግርማ የሽጥላ አዲስ ምዕራፍ ከፍተዋል። ነገሩ እንደዚህ ነው። አቶ ግርማ የሽጥላ የአማራ ብልጽግና የፕሮፓጋንዳና የኢንፎርሜሽን ኃላፊና ከፍተኛ የአመራር አባል ሲሆኑ እኚህ ባለስልጣን የክልሉን የፕሮፓጋንዳ አመራር አባሎች በመሰብሰብ አትግደሉን ብሎ ለመደራጀት የሚሞክረውን የፋኖን አባሎች አንድ በአንድ እየመነጠሩ እንዲያወጡ በዛቻ መልክ በስብሰባው ላይ መመሪያ ሲሰጡ እንዲህ ነበር ያሉት። ራሳቸው የገደሉ ፎቶና ቪዲዮ ያነሱና እኛን እየመጡ አልቅሱ ሰልፍ ውጡ ይሉናል። እኛ ግን ገዳዮቹ እነሱ ራሳቸው ፋኖቹ እንደሆኑ እናውቃለን። ለጊዜው ዝም ያልናቸው ለምጣዱ ብለን አይጧ ተለፍ ብለን ነው እያሉ በኦሮሚያና በተለይም በወለጋ የሚጨፈጨፉት አማራዎች የሚገድሏቸው ፋኖች መሆናቸውንና ይህንን ጭፍጨፋቸውን በፎቶና በቪዲዮ ያነሱ እኛን አልቅሱ ተሰለፉ ይሉናል። እኛ ግን ገዳዮቹ እነርሱ ራሳቸው መሆናቸውን ስለምናውቅ ለጊዜው ለምጣዱ ስንል አይጧ ተለፍ ብለን ነው ዝም ያልናቸው። ይህን ብለው አቶ ግርማ የሽጥላ ብዙ ሳይቆዩ የአማራ ክልል 20,000 የሚሆኑ የፋኖ ወጣቶችን በስር ቤት አጎራቸው። የካድሬው የግርማ የሽጥላ የሐሰት ምስክርነት ቃል በዚህ አላበቃም። ስም ይወጣል ከቤት ይከተል ጎረቤት ነውና ራሱ የአማራው ክልል አመራር አባል ወለጋ ውስጥ አማራውን የሚገድለው የአማራ ፋኖ ነው ካለ ለምን እኛስ ሸኔ የሚገድለውን አማራ ፋኖ ነው የሚገድለው ብለን የፕሮፓጋንዳ ዘመቻ አንጀምርም ያሉ ይመስላል። የኦሮሚያ ባለስልጣኖች በአሁኑ ጊዜ ከኦሮሚያ የክልል መንግስትና ከሌሎችም የኦሮሚያ ድርጅቶች እንዲሁም ከመንግስት ባለስልጣኖች የሚወጣው መግለጫ ኦሮሚያ ውስጥ የሚፈጸመውን ግድያና ጭፍጨፋ የሚፈጽሙት የአማራ ፋኖች ናቸው የሚል ሆኗል። እንግዲህ እዚህ ላይ ነው የአቶ ግርማ የሽጥላ ሎሌነትና ለጥቅም ሲሉ እመረዋለሁ የሚሉትን ህዝብ በሐሰት በመመስከር ህዝቡን የሚጨፈጭፈውን የአክራሪ የኦሮሞ ዘረኛ ሸኔንና ሌሎቹን ነጻ አውጥቶ ገዳዩ የአማራ ፋኖ ነው በማለት እመረሃለሁ በሚሉት ህዝባቸው ላይ የዘመኑ ይሁዳ የሆኑት
Tawji, 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 Taw
ድጋሚ ውድ አድማጮቻችንን ሰላም ጤና ይስጥልን እያልን እነሆ ሳምንታዊ የሁድ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዲህ በቅድሚያ እንባ ያራጩት ከጥቃቱ የተረፉ ህፃናት ታላላቅ ሰዎች ቁጣውን ተቀላቀሉ የሚል አንድ ቪዲዮ እናሰማቸዋለን። በመቀጠርም 10 ሰዓት ከ30 ላይ ከሩብ ሰዓት በኋላ ማለት ነው ገደማ ስልካችንን ወደ ስዊድን ፓርላማ ተወካይ እንደውልና የተከበሩ ፒተር ሎበሪ የስዊድን የሶሻል ዲሞክራሲ ፓርቲ የፓርላማ አባልና የህግ አማካሪው አባል ስለ ባለፈው ስላደረጉት ለውጭ ጉዳይ ሚኒስቴሩ በፓርላማው ስላቀረቡት ስለ አማራው ወለጋና በሌሎች የኦሮሚያ አካባቢዎች መጨፍጨፍ እሱን በተመለከተ ከሳቸው ጋር ውይይት እናደርጋለን። ስለሚቀጥለውም ሰላማዊ ሰልፍ እንዲሁ ይነሳል። በሚቀጥለው ሳምንት ማለትም ነገ እሁድ ሰላማዊ ሰልፍ ታስቧል እንደገባን ከሆነ ስለሱ ውይይት ነገ ዛሬ እናደርጋለን ከሳቸው ጋር። ዜና እንደተለመደው 5 ሰዓት ላይ ይቀርብላችሁና ዛሬ ካሁን ጀምሮ ከአድማጮቻችን ጋር የነገው ሰላማዊ ሰልፍ ለምን ይደረጋል ያስፈልጋል ወይ እንዴት ነው መደረግ ያለበት ይሄንንስ ግድያና ጭፍጨፋ እንዴት አድርገን ነው እንዲቆም ነው ግድያው እንዲቆም ለዓለም ህዝብ እንዴት እናሳውቅ ሊቆም አልቻለም የሚያስቆመው ኃይል የለም ኢትዮጵያ ውስጥ በመንግስትም በኩል ሁሉም አሁን እንደሚሉት ተቃዋሚዎችም እንደሚሉት ድሮ መንግስትንም የደግፉትም እንደሚሉት ይሄ ነገር መንግስት ራሱ ችላ ብሎታል ነው የሚሉት ተሙታላችሁ እሱንም እንዴት እናርግኛ ውጭ ያለን ወገኖች ጻናቱ እየየሲሉ አሮጊቶች አዛውንቶች ሲገደሉ ሲጨፈጨፉ እርጉዞች ሲገደሉ እንዴት እናርግ የሚለውን ሰላማዊ ሰልፍ ማድረጉ ይጠቅማል ወይ ተገቢ ነው ወይ እንዴት ነው መደረግ ያለበት ይሄንን በስልክ ቁጥር 0819100 በመደወል አስተያየታችሁን ካሁን ጀምሮ እስከ ፕሮግራም ፍጻሜ ድረስ ማስተላለፍ ትችላላችሁ እንግዲህ መልካም ቆይታ እንዲሆንላችሁ እየተመኘን በዚህ አጋጣሚ ይሄ በዚህ አመት የመጨረሻው ፕሮግራማችን መሆኑን እየገለጽን ለአንድ ወር ያህል ጊዜ ፕሮግራሙ የሚዘጋ መሆኑን ይሄ ስርጭት የሚቋረጥ መሆኑን ለአንድ ወር ያህል በትህትና እናሳውቃለን መልካም ቆይታ ይሁንላችሁ
እንባ ያራጩት ከጥቃቱ የተረፉት ሳናተም ተላላቅ ሰዎች ቁጣውን ተከላከሉም መቼን የሚቆሙም ዲያቆን ሄኖክም
አባታቸው ዛስ ከበለኝ እና ተሄነን አኪንደን ዘሞተች ወጥይ
ወንድሞች ዘርቷል አገር የለም ምንም ብራጥቻለስ ወገኔ ደንስ ብቻችንን
እዛ ዘመት ይሁንልኝ ማማጣው
ወንድሞች ዘው ቀርቷል ሀገር የለንም ወገን የለንም እኔም የምበልዋጥቻለሁ ወገን የለኝም ብቻችንን ነን ይንን የተናገረው ስልክ ጥሪ የሚለይ ትልቅ ሰው ከመስላችሁ ተሳስታችኋል ይንን ንግግር ያደረገችው ወለጋ ሁሉንም ቤተሰቦቿን በሞት ያጣችው ታናሽ ወንድሟን ያዘለች የ12 ዓመት ጻናትም አው ወንድሞች ዘው ቀርቷል ሀገር የለንም ወገን የለንም እኔም የምበልዋጥቻለሁ ወገን የለንም ብቻችንን ነን ያለችው የአምስት ዓመት ዕድሜ ያላት ጻን ደግሞ በኩልታፋ አንደበቷ ስለተፈጸመባት ግፍ እንዲትላለችም አባቴ ያሰን እዛውስ አስገባን እናቴን የነነ የመጣት ከዚያም ሐኪም ቤት ሄዳሙተች እኔንም በጥይት መተውኝ ሄደው አባቴ ሆስፒታል ወሰደኝ እናቴንም መሐመዲን ሐኪም ቤት ወስዷት እየታከምኩኝ እናቴ ዘው ሞተችና እኔ መጣሁኝ ጻኗ ምናልባትም በዘመናት የሚመለስ በኋላ ወደ ፈጣሪ ረጨችም ኮለጌ የሚስመው ነገር እጅግ የሚዘገነን የሆነ ነው ህይወታቸውን ከጥቃቱ ያተረፉ ያማራቱ ወላጆች አንዳንዶች ወደ አማራ ክልል ገብቷል ነገር ግን በርካቶች አሁንም ጥቃቱ እንደቀጠለባቸው ይገኛሉ ተላላክ ሰዎች እየጮሁ ነው መንግስት እስካሁን ድረስ ምንም አይነት ምላሽ አልሰጠም በዝምታው እንደቀጠለ ነው ዛሬ አዳሩንም በወለጋ ጥቃቱ እንደቀጠለ መሆኑ እየተነገረ ነው ተላላክ ፖለቲከኞችና የሃይማኖት ሰዎች ድምጻቸውን እያሰሙ ነው መምህር ሄኖክ ኃይሌ አቤቱ ወደ ሞት የሚሄዱትን ታደግ ሊታረዱ የተወሰኑትን አድን የሚለውን የመጽሐፍ ቅዱስ ቃል ጠቅሶ የሚከተለው መልእክት አስተላልፏል በዚህ ሰዓት በወለጋ ወገኖቻችን ፍርሃትና ጭንቀት ላይ ናቸው ነርሱን የከበበ ሞት ያልከበበን ነርሱ ባሉበት ስፍራ ባለመገኘታችን ብቻ ነው አድራሻው ተቀየረ እንጂ አሁንም እንደቅጠል የሚረግፉት የገዛው ወንድሞቻችን ናቸው አቤቱ እስከመቼ ድረስ ነው ሲል ፈጣሪን ጠይቋል በመንግስት አክቲቪስትነቱ የሚታወቀው ናትናኤል መኮንን ደግሞ በግፈኞች ላይ እርምጃ መውሰድ ያልቻለ መንግስት መቀጣት መፍረስ መበተን መጠየቅና ስልጣኑን ማጣት እጣ ፈንታው ይሆናል ሲል አስጠንቅቋል በድሉ ዋቅጅራ በበኩሉ እንዲህ ንጹሃን ከሚያልቁ እኔ ደነቷን እናፍቃለሁ ሲል ጽፏል ኢትዮጵያ ዳ የነበረች ጊዜ ያን ያለው ለሌለው ያካፍል ነበርም የሌለው ጎዳናውቱ ደብር ተጠግቶ ለምኖ በልቱ ያድር ነበርም የዳ ልጅ በባዶ እግሩ ትምህርት ቤት እየተመላለሰ ፊደል ይቆጥር ነበርም ኩራስ ጨለማ ይረታ ነበርም ያኔ ነፍስ ካወቀን ጀምሮ ያግራችን ከደህነት መውጣት ያሳስበን ነበርም ወጣት ሆነን ሀግራችንን ከደህነት ለመውጣት እድገት በህብረት ዘመትን መሰረተ ትምህርት ዘመትን ሰላም እንድትሆን በብሔራዊ ውትድርና አገልግሎት ዘመትን በወጣትነቴ ጠመንጃዬ ዘቢቁም ኩላት ሀገር ዛሬ በጎልማሳነቴም ሰላም አለማግኘቷ ልቤ ድረስ ይጠዘጥዘኛል ደህነቷንም እናፍቀዋለሁ ደሃ ለምኑ የሚበላባትን አባውራ ጥጥለቀማ ቆላ የሚወርድበትን ግፋቢል አዶላ ብሎ ወርቅ ቁፋሩ በቀን ሰራተኝነት የሚሰደድበትን ድነቷን እናፍቀዋለሁ ሊያሳስበኝ ግን ልቡናዬ ጊዜ የለውም ህይወት ረከሰ ሞት ነገሰ ከእንቅልፌ የሚቀሰቅሰኝ የወፎች ዜማ ሳይሆን የሞት ዜና ነው በድህነት ያለፉት እናትና አባቴ ሰው ተሰቅሎ ሲሞት አይተው ለሳምንታት እንቅልፍ አይተኙም ነበርም የኔ ዘመን አገዳደል ያን ያልነበሩም የአገሬ ልጆች ከዚያ ወዲህ ተጠበው የደረሱባቸው የጭካኔ ፍሬዎች ናቸው ከእንቅልፌ ስነቃ ስለምሰማው ሞት ሳስቡዬ ስለ እሱ ሳስብ ያሸልበኛል ቤት በኩል ስለ ሌላ ነገር ማሰብ ይቻላል። ያገሬ መልኩሩ የሚያሳስበኝ ሞት እንጂ ድነት አይደለም። ስለ ሞት ባስብ ቁጥርም በልጅነት የኖርኩት ሰላማዊ ድነት ይናፍቀኛል። ሞት በሚዘመርባት ሀገሬ ውስጥ የኖርኩ ከድነት ሊፈውሷት የሚጥሩ ዜጎቿን ልረዳቸው አቅቶኛል። እኔ ግን ላለው ኢትዮጵያ ከድነቱ የምትወጣው ማለቂያ በሌለው የዜጎች ሞት ከሆነ ለዘላለም ድሃውና ትኖርልን እንኖርባት ብሏል። በጉዳዩ ላይ ጠንከር ያሉ ሐሳቦችን እየሰጠ ያለው የሱፊ ኢብራሂም በበኩሉ ከዚህ ቀደም ያማራ ህዝብ ገዳዮች ተሽዋሚዎች ናቸው፣ ተጨማሪ ጭፍጨፋ ተጨማሪ ጥቅምና ስልጣን ያስገኛል። አማራውን የሚገድሉትንና የሚያስገድሉትን አሁን ተሽዋሚዎች ተፎካካሪዎች ወይንም አማካሪዎች ናቸው፣ ለአገልግሎታቸው ድጎማና ጡረታ ይከፈላቸዋል የሚል ሐሳብ ጽፌ ነበር እና ማቀነው ሲል ተጨማሪ ሐሳብ አክሏል። ቢያንስ ላለፉት 30 ዓመታት ያማራ ተወላጆች በጅምላ እየተጨፈጨፉ የትም ሲጣሉና አውሬ ሲበላቸው አሁንም በጅምላ ሲቀበሩ ቆይቷል። ነገር ግን እስካሁን ድረስ የሀገራችን ፖለቲካና ስርዓት አልፎ አልፎም ቢሆን አውቃቸዋል የሚለው ሟቾችን እንጂ ገዳዮችንና ወንጀላቸውን አይደለም። አማራ ህዝብ ላይ በተከታታይ የሚፈጸሙት የጅምላ ጭፍጨፋዎች የማህበረሰቡ የሐዘን ባህል አካል ብቻ መስሏል። ይህም ሆኖ ገዳዮችና የሟች ወገኖች በከተሞች በመንደሮች በጎዳናዎችና በመድረኮች ላይ ሲገናኙና ሲዘያየሩ ወዳጅና አጋር ሲባባሉ እንዲሁም ካባ ሲሸላለሙ ይታያል። የጉድ አገር ነው። ገዳዮችና የሟች ወገኖች ሁሉንም ነገር ትተው በሰላም ለመኖር ያልተጻፈው ሊያላቸውም ይመስላል። ሁሉንም ነገር በመርሳት ከጓደኞቹ ጋር አብሮ የሚተሻሽ የማህበረሰብ ክፍል ከአማራ ውጪ የትም የለም። ይህ ስሜትና ሐሞት አልባነት ነው የአማራውን የአንገት ዋጋ ከጎመን ዋጋ በታች ያደረገው። ማንነትን መሰረት ያደረገ የአንድ ሰው ግድያ ብዙ መሆኑን ተረድቶ የማያወላዳ ፍትህ የማይጠይቅ አካል የሚፈጸሙበት ጅምላ ፍጅቶች በጊዜ ሂደት የቁጥርና የጊዜ ስሌት ጉዳይ ብቻ ይሆናሉ። የሰው ልጅ ህይወት የቁጥር ጉዳይ ከሆነ ደግሞ በአጠቃላይ የማህበረሰብ ህልውና የስልጣንና የጥቅም መደራደሪያ ግብዓት ይሆናል። ስለሆነም ጅምላ ሞት በራሱ ቀጣይ ሞት አያስቀርም። እንዲያውም አንድ ጅምላ ፍጅት የቀጣይ ጅምላ ፍጅቶች ምልክት ነው። አጠቃላይ በማህበረሰቡ ላይ የህልውና አደጋ መኖሩን ጠቋሚ ነው። የአማራ ህዝብ ህልውና የፖለቲካና የስልጣን መደራደሪያ ፓኬጅ ከሆነ ቆይቷል ሲል የሱፍ ሐሳቡን ገልጿል። ጋዜጠኛ ፋሲሌን ያለም ደግሞ አሁን በመንግስት ተስፋ የቆረጠ እንደሆነ የሚያመለክት መልእክት አስራይቷል። ፋሲል እንደሱ የምናስብ ከሆነ ሊያስጨንቀን የሚገባው የማንናት አለቀሰች የሚለው ሳይሆን የኢትዮጵያናት አለቀሰች የሚለው ሊሆን ይገባል። የአማራም እናት ታልቅስ የኦሮሞ ወይንም የትግሬ ወይንም ያፋር ያለቀሰችው እናታችን ናትም። ማንም ምንም አላማ ይኑረው የኢትዮጵያ እናቶች የሚያስለቅስ ከሆነ እሱ ከሴት ቢወለድም የእናትነትን ትርጉም የማያውቅ ጨካኝ አውሬ ነው። እኔን የሚያሳስበኝ የእናቶችን እንባ ያብሳል ብለን ተስፋ የጣልንበት መንግስት ምንም እንዳልተፈጠረ ነገር የራሱ ጉዳይ ብሎ መቀጠሉ ነው። ትናንት ከትላንት ወዲያ እንዲህ አይነት አሳዛኝ ነገር ሲፈጠር መንግስት አቅም አንሶት ነው ብለን እናመካኝ ነበርም። በእርግጥም አንሶት ነበርም። ዛሬ ከአፍሪካ ግዙፍ የሚባል የደህንነትና የመከላከያ ተቋም ገንብተናል እያልን እናቶችና ህጻናት ሲገደሉ እያየ እንባ የሚያብስ መንግስት ስናጣ ግን ተስፋ እንቆርጣለን። ወደ ሴራ ፖለቲካ ትንተና እንገባለን። ብሔርተኝነት እየቀነሰ ይሄዳል ብለን ተስፋ ስናደርግ እንዲያውም ኢትዮጵያን የሚያፈርስ ብሔርተኝነት እየተወለደ ሲመጣ እናዝናለን። የመንግስት ስንፍና፣ ግዴለሽነት ወይንም ሌላ የማናውቀው ፍላጎት ኢትዮጵያንና ኢትዮጵያውያንን በተለይ እናቶችንና ህጻናትን ዋጋ እያስከፈለ ነው። እኔ የኢትዮጵያ መከላከያ ለሚከፍለው መስዋዕትነት ወደር የለሽ ክብር አለኝ። አሁንም ኦሮሚያ ላይ ሰራዊታችን በቂ ተልዕኮ ተሰጥቶት ክልሉን ሊያረጋጋ ይገባል። የግፍ እንባ መፍሰሱ ይብቃ ብሏል። በየትኛውም ቦታ በየትኛውም ጊዜ በምትፈስ የንጹሃን ደም ላይ የሚታየው ቀይ ቀለም ሳይሆን የሚደመጥ የሰቆቃ ድምፅ ነው። አንዳች ጣዖት አያድነውም። ገዳይ ሁለት ሞትን ይሞታል። ሁሉም ከፈጣሪ የተለዩ ልቦች እንዲሁም ለፈጠሯቸው ጣዖታት የፈጣሪ እስትንፋስ ባለው የሰው ልጅ ላይ በየዘመናቱ ሰይፍ መዘዋል። ጨካኝ መዳፋቸውን አንስተዋል፣ ደም አፍስሰዋል፣ በፈጣሪ ላይ ጦርነት አውጀዋል። ሁሉም ከፈጣሪ የተለዩ ልቦች ለየፈጠሯቸው ጣዖታት ወግነው በገደሏቸው ንጹሃን ደም ተጠምቀዋል። በሰው ልጅ መከራና ስቃይ ላይ በራቸውን ቆልፈዋል። ማርክሲስቶች ይህንን አድርገዋል። ናዚዎች ይህንን ፈጽመዋል። በየዘመኑ በተነሱ ጣዖታት የደነደኑ ልቦች በሚያፈሱት ደም ላይ የሚታየው ቀይ ቀለም አይደለም፣ ያለማቋረጥ የሚጮህ የሰቆቃ ድምፅ ነው። ሁሉም በየዘመኑ የተነሱ ጣዖታት በዚህ መንገድ ባፈሰሱት ደም ላይ በሚሰማው ሰቆቃ አይሞቱ ሞትን በስጋቸው ሞተዋል። በተግባር ብቻ አይደለም፣ በሐሳብና በስሜት የተባበሯቸው እንኳን ውድ የበደል ዋጋን ተቀብለው ለማይቀረው የነፍስ ሞት ተሸኝቷል። የሚደበቀው ምንድነው? የሰውሽ ሞት ሰውኩ የራሱ አይደለም፣ ራሱን ሰርቷል። መጣም በመትፈሰው የግፍ ደሙ ላይ የፈጣሪው አሻራ አለ። በጩቤ ስትወጋው በጥይት ስትቆላው ማቆም የማትችለው ደሙ ነው። ይፈሳል። ደሙ የሚፈሰው የደረሰበትን ሊያውጅ ነው። እሱ ድምጽ ሲኖር በህይወቱ ላይ እየጮኸ ያሳድደዋል። የገደለውን ባይገድለውም ይሞታል። የንጹሃን ደም ይፈርዳል። አበቃን። ሰላም ለአገራችን ይሁን። ስናይ ጊዜን ተመኛ።
ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች መላደጋለፍኳቸው ብቼ
ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች መላደጋለፍኳቸው ብቼ
አድማጮቻችን አሁን መስመራችን ላይ የስዊድን ፓርላማ የሶሻል ዲሞክራቲክ ፓርቲ ተወካይ ፔተር ሎበሪ ከኛ ጋር ይገኛሉ። ፔተር ሆዱሜይ
ያ ሆርዳ ኢብራሂም
ሃሌት ሃሌት ቬልኮመን ቲል ኢትዮፒስክ ራዲዮ
አክሰም ስሚኬ
du jag ska bara skritta lite. Du vet, vi kommer att fira 30 års jubileum i år, i september. Vi har funnits i 30 år.
Fantastisk, vilken insats.
Eller hur, vi är stolta. Armato Chachin, Peter Löberi Garzari Menorau, Bekrbu Ballafut Sammentat, Parla Maust, Le Sweden i Utsjögudde Minister, Je Itepioste Mifetsamon, Betele Boro Mia Kababi, Bamara Utsjögudde Mifetsamon, Chefchefa, Betele Katele Utsjögudde Mifetsamon, Iyaki Akrabauna Bere, Mindeno Sweden, ልትረዳ የምችለው ይሄ ግድያው ጭፍጨፋው በአለም በአደባባይ ይወጣ ያለውን ምንድን ነው ልታረግ የምችለው ብለው ጥያቄ ጠይቀው ነበር። እሱን በተመለከተና ይሄን ለምን ታሉ ለበሪ ፔተር ለበሪን ጠይቃቸዋለን። ዱ ፔተር ያ ሞስተ ቤውም እንደ ኡርሸክ ፎር ያ ሞስተ ኤቨርሸታ ኤቨኖም እንደ ዶም ፕሌስታ ሊስናር förstår svenska. Det är etiopier som bor utomlands, utanför Sverige också. Även i Etiopien också, som lyssnar på programmet. Så jag är illa tvungen att översätta kort. Hoppas att det
jättebra.
Gör inget.
Det går jättebra.
Härligt. Du har, vad jag har förstått, du har i riksdagen lämnat en frågeställning till utrikesministern. Vad handlar den om? Om Etiopien alltså, om Amharas. Vad handlar den om? Varför?
Kan vi säga så här att jag har ju under, som ni vet, vid flera tillfällen tidigare, även när vi satt i regeringsställning, Socialdemokraterna är ju dessvärre i opposition nu, så har vi uppmärksammat frågan och situationen i Etiopien på olika sätt och inte minst kopplat till situationen för Eskindinega som en fråga som ni har haft uppe många gånger i er radio också såklart.
Mm.
Och vi har då kunnat se att den sista tiden här så har dessvärre fått uppgifter om att våldet har eskalerat i regionen. Och då känner jag och många andra att vi kan inte sitta stilla utan vi behöver och sätta sökarljuset och uppmärksamheten på situationen där nere.
Mm.
Då har vi ställt en fråga till utrikesministern om vad regeringen tänker göra och hur de tar in underrättelseinformation för att få en bra och saklig bild över vad som sker i regionen.
Mm. Har du fått något svar eller kommer det bli något svar och vad är nästa steg från din sida och dina kamraters sida?
Ja, alltså nu har vi ännu inte fått svaret utan den här det kommer nog att ta ytterligare någon vecka. Sen läser vi det svaret och är vi inte nöjda med det svaret så kommer vi fortsätta att ställa frågor och vi kanske också gör det i riksdagen och kallar utrikesministern i samband med en interpellationsdebatt eller liknande. Så att vi har som riksdagsledamöter så har vi liksom en bred verktygslåda för att kunna liksom pressa på i frågor som vi tycker är viktiga. Och då är enkla frågor och interpellationer några av de här frågorna som vi kan jobba med.
Jag ska försöka översätta i kort. የጠየቅናቸው ጥያቄ ባለፈው ሰሞን ለውጭ ጉዳይ ሚኒስቴሩ በፓርላማው በኩል በጽሑፍ ደብዳቤ ያቀረበው ነበር። ምንድነው ስለምንድነው ያቀረቡት ብለን ስነግራቸው ሰይቃቸው የመለሱት እንግዲህ ብዙዎቻችን እንደምናቀው ኢትዮጵያ ውስጥ የሚደረገው ነገር በተለይ ከቅርብ ጊዜ ወዲህ እየተባባሰ ግድያው ሰዎች ማሰቃየቱ ማሰሩ ሁሉም ነገር እየተባባሰ መጥቶ እስካሌር አድርጎ በጣም አስቀያሚ ሁኔታ ላይ በመድረሱ ያንን ጥያቄ የስክንድርንም ታሪክ ስለምናውቅ በተደጋጋሚ ተዋይተን ስለነበረ ስለሱ ጉዳይ እሱም ሁኔታዎች በሙሉ እየተበላሹ መምጣታቸውን ስለተረዳን የስዊድን መንግስት ምን እንደሚያደርግ ለውጭ ጉዳይ ሚኒስትሩ ጥያቄ አቅርበናል መልስ እስካሁን አላገኘንም ጥቂት ሳምንታት እንደሚፈጅ እናውቃለን ባሉ ጊዜ ይሄ ነገር መልሱ ካልመጣ ካላጠገባችሁ ወይስ ደግሞ የሚከተለው እርምጃችሁ ምንድነው ላልናቸው በፓርላማው አማካኝነት የፓርላማ አባሎች ትልቅ መሳሪያ አለን ራሱን የውጭ ጉዳይ ሚኒስቴሩን ፓርላማ ድረስ ጠርተን በቀጥታ እንዲመለስ እናደርጋለን ይሄን ጥያቄ በተመለከተ በተለይ የማወቅ የምንፈልገው የስዊድን መንግስት ምን አይነት እርምጃ እየወሰደ ነው እንዲህ አይነቱን ነገር ቁጭ ብሎ ዝም ብሎ ማየት አንችልም በአለም የሚደረጉ ሁኔታዎችን መከታተል አለብንና ይሄን ነገር እንዴት ነው ማረግ የምንችለው እንዴት ነው መርዳት የምንችለው ምንችለውን መዋያታችን አይቀርም ብዙ የፓርላማ ባሎች ይሄን ነገር እናውቃለን ውይይቱ ይከተላል ስለዚህ መጠየቃችንም ይከተላል እንደውም በቦታው በፓርላማ የውጭ ጉዳይ ሚኒስቴሩ እንዲመጡ አድርገን ይሄን ነገር እናነሳለን ብለናል ቫ ቬዱ ኦም እስክንድር ነጋ
ያ ሃን ብለቭ ዩ ፍሪስለፕት efter liksom ganska stora internationella protester kring det här och han är ju en väldigt respekterad person i många sammanhang och har ju också fått många priser för sitt arbete för mänskliga rättigheter. Så att hans fall har vi följt noga. Sen är han ju en person, men det finns ju många människor naturligtvis som drabbas av olika typer av repressalier och hot om våld och våld i samband med att man säger det man tycker och känner. Så, men vi följer hans fall noga och just nu så har vi väl inte riktigt bra koll på hur det är med honom. Så, men,
jag kan berätta till dig att ingen vet var han är någonstans. Nej. Man har inte sett honom på många, många månader. Och han är avsatt av någon konstig alltså grupp. Och hans parti har tagits över av några som inte... Alltså, det är lite märkliga saker som händer och allting är tyst. Och till exempel är, jag funderar över hur skulle det gå till exempel om en oppositionsledare i Sverige helt och hållet plötsligt försvinner. Vem skulle vara ansvarig för det? Ingen. Det är så som händer i Etiopien. Så nu vet man inte vad han är. Är han död? Är han i fängelse? Är han i livet? Ingen vet. Ingen anhörig. Ingen person vet om det. Allting är tyst. Men etiopier i Sverige, framförallt i Stockholm med omnejd, planerar att göra en demonstration imorgon för att uppmärksamma framförallt det här mordet och utvisningen av Amharas från Oromo-regionen. Det är hundratusentals som har utvisats och tusentals, tiotusentals som har mördats, barn, gamla, kvinnor med barn och så vidare, gravida och så vidare har bannats. Mördats och imorgon ska etiopier som bor i Stockholm med dem demonstrera på Sergels torg. Vad tycker du om det, om sånt?
Jag tror att det är viktigt att alla som kämpar mot förtryck och mot våld och mot minoriteters liksom, att de råkar illa ut, att de verkligen gör sin röst hörd och demonstrerar på gator och torg är en viktig faktor, men även att göra som ni ha dialog med den svenska politiken och med de svenska myndigheterna så att man tillsammans får försöka stabilisera regionen. Alla som ägnar sig åt den här typen av övervåld som vi har fått rapporter om, de måste omedelbart sluta med detta. Och det får inte heller finnas en strafffrihet som man kan uppleva utifrån. Delvis finns i Etiopien där man inte då får ta konsekvenserna av handlingar i samband med de här konflikterna. Den federala armén exempelvis och polisen måste ta ansvar för säkerheten för alla sina medborgare i Etiopien. Det är någonting vi följer med väldigt stor noggrannhet.
En sak till som är intressant är domstolarna ser ut som de inte har några av dem som försöker vara självständiga. De har inte någon makt överhuvudtaget. Det finns några fängslade politiker som domstolarna har frihet dem. Men så fort domstolarna säger de ska vara fria, då kommer polisen och fängslar dem på nytt. Det finns många exempel på såna. Vad ser du om en sån här domstolsförfarande där domstolen har ingenting att säga till om?
Jag kan inte säga att jag är jätteinsatt i domstolarnas situation, men generellt sett, så som rättspolitiker jag är också, så kan jag säga att fria, oberoende och starka domstolar är förutsättningen för en rättsstat.
Mm.
Och om man inte har den typen av domstolar som är självständiga och grundar sig på liksom lagligt stöd i sina beslut, då har man en lång resa kvar att göra.
Mm.
Det är själva grundfundamentet i en bra fungerande stat, det är att du har en rättsstat som fungerar.
Vad har du för ett meddelande till etiopier som kämpar för demokrati och mänskliga rättigheter och för de som kämpar och som kommer att demonstrera imorgon? Vad har du för generellt, vad säger du till såna etiopier?
För mig är alla människor som kämpar för alla människors lika värde, som kämpar mot våld och förtryck, som försöker att se till att få till fredliga lösningar på väpnade konflikter och så vidare. De är för mig och är hjältar och ska ha det stöd man förtjänar. Och det är liksom de här grundläggande sakerna som varje demokrat behöver ta ställning till naturligtvis. Så att vi kommer fortsätta att bevaka situationen i Etiopien och vi kommer fortsätta ha en dialog med diasporan naturligtvis. Ni gör ett jättefint jobb, ni som bor utanför Etiopien och är spridda över hela världen. Det är ju personer som brinner för att det gamla hemlandet ska var en fredlig och trygg plats att leva på såklart. Man har full förståelse för den stress och oro som man känner när man ser situationen gå åt fel håll i det här fallet i Etiopien. Jag kämpar på och fortsätter arbeta, det är det viktigaste ni kan göra.
Du Peter, vi är oerhört tacksamma att du tog tid och delade dina meningar med oss. Tack så hemskt mycket. Hoppas vi får möjlighet att få träffa dig i framtiden och ha en dialog om Etiopien.
Tack så hemskt mycket för att jag fick vara med.
Tack snälla, hej då.
Hej.
እንግዲ አድማጮቻችን ፔተር ለበሪን ወደ መጨረሻ አካባቢ የጠየቀናቸው እንዴት ነው ህግ ኢትዮጵያ ውስጥ አንዳንድ ጊዜ ነጻ ለመሆን ሲሞክር አይከበርም ምክንያቱም ፍርድ ቤቶች ነጻ ያወጡትን ፖሊስ በር ላይ ጠብቆ መልሶ ያስራል እንዴት ያውታል አልኳቸው ይሄንን ያንድ ሀገር የነጻነት በነጻ የመኖር አንዱ ማስረጃው ፍርድ ቤቶች በነጻ የመፍረድና ህዝብ በነጻ ሐሳቡን የመግለጽ መብት ሲኖር ነው አለበለዚያ ያገር ትልቅ ችግር ውስጥ ነው ያለው ስለ እስክንድር ሲናገሩ ደግሞ እስክንድር አንድ ግለሰብ ቢሆንም በዓለም አቀፍ ደረጃ ትልቅ ተሰሚነት ያለው ታዋቂነት ያለው ብዙ ሽልማቶችን ያገኘ የሰው ልጆች መብት ተከራካሪ መሆኑን እናውቃለን እንትናችንን እንቀጥላለን መከታተሉን እንቀጥላለን ነው ያሉት በመጨረሻም ምን መልእክት አለዎት ኢትዮጵያኖች ሰኞ ነገ ሰላማዊ ሰልፍ ያደርጋሉ እግድያውን ለማስቆም ታላቅ ተረባርቦ ያደረጉ ነው ለነዚህ ኢትዮጵያኖች ምን መልእክት አለዎት ስላቸው በአጠቃላይ በውጭ ለሚኖሩ ኢትዮጵያኖች ታላቅ ለይህን እንዲህ አይነት ለዲሞክራሲና ለኩልነት የሚታገሉትን ታላቅ አክብሮት አለኝ ይሄን ነገር በጣም ነው ማደንቀው መከተል አለባቸው የስዊድን መንግስት ባልታናትንም ሆነ ፖለቲከኞቹን እኛን ማለታቸው ነው ራሳቸውን ማነጋገርና ሁኔታዎችን መከታተል አብረን እንድንከታተል ማድረግ ይገባቸዋል በዚህ እንዲበረቱ እናሳስባለን እኛም እንከታተላለን የሚያስፈልገውን ለማድረግ ዝግጁ ነን ብለዋል እንግዲህ አንማጮቻችን ከሳቸው ጋር የነበረን ውይይት ይሄን ይመስላል እንግዲህ ከአሁን ጀምሮ እስከ 6 ሰዓት ድረስ በስልክ ቁጥራችን 0819100 በመደወል ስለ ነገው ነገ ሰኞ ነው ነገው ሰላማዊ ሰልፍ አስተያየታችሁን እንድትሰጡ ባክብሮት እናሳስባለን መልካም ቆይታ ይሁንላችሁ
Why silo yere haben gung fan si silo ya san kun dayache malade galle kwacho tuche
why silo yere haben gung fan si silo ya san kun dayache malade galle kwacho tuche
Way mama way papa love you oh de papa Achana kain chinta tache mun soye mun largache Sayache I need after go tere ye libe dangiza khabra kar ka bulate mun lade hua dehne በረሃብ ስቃይ ጀነበር ግማሹ ጎኔ ሲጨገር ከውብሎ ደርቋፏቸው የእግዜር ውሃ ሲጀማቸው ዋይ ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በአይኔ አይቼ ምን ላደርጋለኳቸው ትቼ
ዋይ ሲሉ የረሃብን ጉንፋን
ሃሎ ተናስተልኝ
ተናስተልን ለማስተራልፍ ነው ማለት
እሺ ይቀጥሉ
ኦኬ ያው እንግዲህ ሀገራችን ያለችበት ሁኔታ ከብጡ ወደ ማጡ የሆነ ነው ከፍተኛ ሁኔታ ንጹሃን እናቶች አዛውንቶች ህጻናቶች በከፍተኛ ተልቂቱ እየባሰ ነው ነው ስለዚህ ከዚህ ቀደምም በዳስፖራው በኢትዮጵያውያን በይበልጥ ስቶኮልም ሁሉ ያሉ ኢትዮጵያውያን በሙሉ ሌሎችም ይሄንን ኢሰባዊ የሆነ ጭፍጨፋን ተባንድነት ሆነን መቃወም መታገል አለበት አሁንም ያንን ወያኔ እንደዚህ በትግል ነው ያው ታንኩም ባንኩም የነበረው ወያኔ በእንደዚህ ትግል ነው ጭፍጨፋን አስቁመን እዚህ ደረስነው አሁንም ገና ትግሉ አልቆመም ይሄ ጭፍጨፋ የንጹሃን ልቂት እስካልበቃ ድረስ ይቀጥላል ሌላው ደግሞ እያንዳንዱ ኢትዮጵያ ቀላል አይደለም ያስተዋጽኦ የምናደርገው አስተዋጽኦ በይበልጥ ምንም ወገን ለሌሎች ለሌላቸው ድምጻቸው ለማይሰማ ድምጽ መሆን ሰው መሆን ብቻ በቂ ነው። ኢትዮጵያውያን በሙሉ በአንድነት ወጥተን ማሰማት አለብን። ሀገራችን ቢያንስ እኛ እንዳሰብነው ኢትዮጵያውያኖች ዲያስፖራው እንዳሰብነው አንድ አመት ሰላም ቢሆን መንግስት ገነባው የሚለው ፓርክ 85% ኢትዮጵያዊ ገበሬ ነው። ምን ሊሰራለት ይችላል? ፓርክ መዝናኛዎቹ መኪና ፓርኪንግ 85% ገበሬ ነው። 15% ነው ከተማ ነው። ከዛም ከ15% መኪና ያለው 2-3% አይሆንም። የመንግስት የተረፈውና አንዳንድም ባናብቶች ናቸው። መንግስት የሁላ ህዝብ እልቂት ያለ ይህን ማድረጉ ያሳዝናል። መቃወም አለብን። ንጹሃን መሞት መቆም አለበት። ሰላም ከሆነ ኢትዮጵያውያን በሀገር ውስጥ በውጭ ያሉት እሱ ገነባው የሚለውን ብልጽግና ገነባው የሚለውን ፓርክ በአስር እጥፍ ሰላም ከሆነ በ3-4 ወር ውስጥ ኢትዮጵያውያን ሊገነቡት ይችላል። ቅድሚያ ልንሰጠው የሚገባ የሰው ልጆች ህይወት ነው። የሰው ልጆች በሰላም በሀገራቸው የመኖር መብታቸው መንግስት ማስጠበቅ አለበት። እስካላደረገ ድረስ ይህ እስከመጣ ድረስ ኢትዮጵያን በአንድነት ሆነን ለዓለም አቀፉ ድርጅቶች ማሳወቅ መታገል አለብን። የሰው ልጆች በሰላም እንዲኖሩ ይሄን ለማለት ነው።
ከመሄዶ በፊት አንተ ያቀል ጠይቆት አንዳንድ የመንግስት ትክክል ነው አቅም ስላጣ ነው የሚሉ ነበሩ። ኦፍ ኮርስ አንዳንዶቹ አሁን አይ ይሄም አይሰራም ማለት ጀምረዋል። ግን ምናልባት ያቅም ማጣት እንደሆነስ ምን መደረግ ነበረበት?
እሄ በፍጹም ያቅም ማጣት አይደለም። አንደኛ የወያኔን ህዋትን አማሞት ማና የደረሰበትን ሁኔታ የተደረገው ነው። ሁለተኛ ያቅም ማጣት ማለት አይደለም። አዲስ አበባ ውስጥም አሁንም እኮ የተረኝነትን ለማድረግ የኢትዮጵያን ባንዲራ ወርዶ የኦሮሚያን አርማ ለመስቀል በሚደረግ ጥረት ሁሉ ስንት ህዝብ ያለቀ ነው። ተማሪ ተገሏል። አንዱ ተማሪ ሞተ። አዲስ አበባ ውስጥም ከፍተኛ የተረኝነትና ንዘ ያቅም ማጣት ሳይሆን ሌላው ኢትዮጵያዊ መሞት ሴንስ አልሰጠው ምንም ስሜት አልሰጠው። ምን ያቅም ማጣት አይደለም። ይህ ጭፍጨፋው ራሱ በመንግስት ውስጥ በዋቅ ውስጥ ተደራጅቶ የሚካሄድ ሴራ ነው። እንደው ማስታወስ ካስፈለገ ከዚህ ቀደም አሜሪካ የተለያዩ የጦር ካሚዮኖችና መሳሪያ እርዳታ ለኢትዮጵያ ማከላይ መንግስት ሰጠች ጊዜ ቀጥታ ያ መሳሪያ ሄዶ ወደ ኦሮሚያ ክልል ነው። አሁን መሳሪያው ከየት ነው የሚያገኘው? ይህ ሁሉ እልቂትና ጭፍጨፋ በተቀናጀና በታቀደ ሁኔታ ነው እየተካሄዳለው። 4 አመት ሙሉ የንጹሃን ደም ይፈሳል፣ አልቆመም። በይበልጥ ደግሞ በአንድ ህብረተሰብ ላይ ያተኮረ ነው፣ በአማራው ላይ ያተኮረ ነው። ስለዚህ አሁንም የዘረኝነት እስካለ ድረስ ኢትዮጵያ ሰላሟን ልታገኝ አትችልም።
ለምን ይመስልዎታል ግን ብዙ ጊዜ በወያኔ ጊዜ እንዲህ አይነት ነገር እንዳይፈጸም ተቃውሞ ያደርጉ የነበሩ ኢትዮጵያኖች አሁን ወይ ተው አትናገሩ አትጋገሩ ይላሉ ወይም ደግሞ ድምጻቸውን አጥፍተው ጸጥ ብለዋል። ግድያውን ማክስ ማፈናቀሉን ሁሉን ያዩ ዝም ብለዋል። ለምን ይመስልዎታል?
ሁለት አይነት ምክንያት። አንደኛ ራሱ ቅሪቱ እኮ ብልጽግና ፒፒ ፕሮስፐሪቲ ኤንድ ፖቨርቲ እያበለጸገ ያለው እኮ አባሉን ነው ካድሬውን ነው። ኢትዮጵያዊ አሁንም እኮ በሬ ነው የሚያርሰው። ሁለተኛ ይህ ህገ መንግስቱ ራሱ በ4 አመት ውስጥ አንዳንድ ነገሮችን እንኳን የክልልን ራሱ ህወሓት ነው የሰጠው ይህን ባንዲራ የክልል ባንዲራ ብናል ያንኑ ለጋት እያስፈጸመ ነው። የአባቱ ልጅ ነው እኮ ይሄ።
ታዲያ ለምንድን ነው በአገር ቤት ያሉት ብቻ ሳይሆን በዲያስፖራ ያሉት ፊት ይቃወሙ የነበሩትን እንዲህ አይነቱን ወንጀል ይቃወሙ የነበሩት ዛሬ ወይ ዝም ብለዋል ወይ አትናገሩ ይላሉ? አንዳንዶቹ አሁንም በእውነት ለመናገር አትናገሩ አትቃወሙ የሚሉት እየቀነሰ ነው ኃይላቸው፣ ግን ዝም ብለዋል አድፍጠው። ለምንድን ነው የአብይን መውደድ ነው የአመራሩን መውደድ ነው የአማራውን መገደል መደገፍ ነው? ምንድን ነው ምክንያቱ ይመስልዎታል?
አብዛኛው
ወይ ፍርሃት ነው?
አንደኛ ያው ከጥቅም ጋር ነው። ባለፈው ስርዓትም እንደዚሁ አይነት ነገሮች ነበሩ።
እንዴት
በተረኛ መንግስት ነበር የህዋት ነበሩ በየኤምባሲው ያሉት ምን ያሉት ያቀነቅኑ የነበረ አሁንም የነዛው ተጠቃሚዎች ካድሬዎች አሉኩ በየዳያስፖሩ አሉኩ መሬት ይሰጣል ምን መስማት ይቻላል እኮ በብዙ የተለያየ ቅስቀሳዎች ላይ ይነገራል ይሉ የነበረውን ያቆሙት አለ ተጠቃሚ ናቸው በዚህ ግርግር ውስጥ ህዝቡ ሰላምም እንዳይኖር የሚፈልጉ አሉ በተለያየ ዩቲዩብ እና በአክቲቪስትነት የሚያገኙት እንትን አለ የዛ ተጠቅ ስለ ንጹሃን ሞት ደንታም አይሰጣቸው አለ የዛ አይነቶቹና ሌላዎቹ ደግሞ ምን አገባኝ ስለ ሌላው መሞት ምንም የራሳቸው ኑሮ እንጂ ስለ ሌላው የማይጨንቃቸውም ይኖራሉ ያ ነው ግን ትልቁ ነገር ግን የሰው ልጆች በሀገራቸው ላይ ሰላም በሰላም የመኖር በይበልጥ መሳሪያ ያለ ንጹሃኖች መሳሪያ ያለ ንጹሃኖች እንዲህ ሲጨፈጨፉ ስለነዚህ መጮህና መናገር ሰብአዊነትን የሚጠይቅ ሌላ ምንም ነገር አይጠይቅም እነዚህም ልቦና አይጣቸው ነው የምንለው እንጂ እነዚህ ነገሮች አሉ ከጥቅም አንጻር ከተለያየ የፖለቲካም ሸፍጣን
በጣም አመሰግናለሁ አድማጬ አድማጮቻችን አሁን ከጥቂት ደቂቃ በኋላ ዜና እናሰማና ከዜናው በኋላ ፕሮግራማችን
ስለዳን ሁሉን እንድንወጣ አደራላለሁ ድምጻችን እንደነዚህ ነው ድምጽ ማሰማት ያለብን የፖለቲካ ተደራጅቶ ይልቷል ግን እነዚህ ሰዎች ግን ማንንም የላቸው በየቀኑ ይታረዱ የሚጨፈጨፉትን ድምጻችን እናሰማላለን እግዚአብሔር
አመሰግናለን እንግዲህ አድማጮቻችን ከዜናው በኋላ ፕሮግራማችን የሚሆነው ከናንተ ከአድማጮች ጋር የነገውን ሰላማዊ ሰልፍ በተመለከተ የምናደርገው ውይይት ወይንም ሐሳባችሁን የምትሰጡበት አያስፈልግም የምትሉትም ደውሉ እናስተናግዳለን ሰላማዊ ሰልፍ ማድረጉ ጥቅም የለውም ወይም ደግሞ ለሀገሪቱ አድገት አይጠቅምም ወዘተ የምትሉትንም እናስተናግዳለን ስልክ ቁጥራችን 0819100 ነው። ሌሎች ይህን ፕሮግራም በቀጥታ ለማዳመጥ የምትፈልጉ ራዲዮ ሲድቫስት ብላችሁ .ca ብላችሁ ጉግል ውስጥ ብትገቡ ራዲዮ ሲድቬስትን ታገኙታላችሁ። ከዛ በኋላ ላይቭ የሚለውን ተጫኑ ወዲያው ፕሮግራሙን በቀጥታ መከታተል ትችላላችሁ። መልካም ቆይታ አሁን ከጥቂት ደቂቃ በኋላ ዜና ይሰማል።
Way mama, way papa, loves you, oh dear papa. Achele kain chinka tache, miso yem larga che. Saya cheo, aine aftito, tere yei lippe dandito, tabra karre ka gultate, min lade hua dhenne. በረሃብ ስቃይ ጀነበር ግማሹ ጎኔ ሲቸገር ክው ብሎ ደርቋፏቸው የእግዜር ውሃ ሲሰማቸው ዋይ 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 ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው ትቼ
ዋይ 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 ሲሉ የረሃብን ጉንፋን
በዱራም ባየፈሰሱ ላቅማዳም ያልደረሱ ሁሉም ሕፃን ልጆች ናቸው ምንስቶኜ ምናርጋቸው ታምር ነው የአምላክ ሥራ መቼ ያልቃል ብናወራ አንዱን ጎርፍ አጥለቅልቆት ሌላው ያልቃል በድርቆት በዚች ከንቱ ድልል ዓለም መቼም ጠገብ ከሚል የለም የተገኘውን እንስጣቸው ቸርነቱን አንንሳቸው ዋይ 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 ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው ብቼ
ዋይ 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 ሲሉ የረሃብን ጉንፋን
ይብላኝልኝ ለናታቸው አዝሩኝ ላባታቸው
ከህፃን ጋር ተንገላተው የሚሄዱት ነገራተው እንድር ሰማይ ሆነባቸው ሰማይ ጥላ ነፈጋቸው በርሃብ ስቃይ ተጨነቁ ተሰደው አገር ለቀቁ ሳር ቅጠሉ ደርቆባቸው እምዋያሉ ከቦቻቸው ተበታትነው በያለበት ወድቀው ቀሩ እንደ ዘበት ዋይ 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 ሲሉ የረሃብን ጉንፋን ሲይዙ እያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው ትቼ
ዋይ 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 ሲሉ የረሃብን ጉንፋን ሲይዙ እያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው
ዋይ 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 ሲሉ ከኢትዮጵያ ድምጽ ሬዲዮ ሰምንቶ በዜናዎች ቀጥለው ይሰማሉ። በምዕራብና ምስራቅ ወለጋ በአማራ ተወላጆች ላይ የሚደረገው ጭፍጨፋና ግድያ ተባብሶ መቀጠሉ ተዘግቧል። ከሰሞኑ በከማሺ ዞን ምሽጋ ወረዳ ላይ በተከፈተ ተከታታይ ጦርነት በርካቶች መገደላቸው ተነግሯል። የተደራጀና የተቀናጀ ጥቃቱን የከፈተው በበለው ጅንጋፎ ወይም በምሽጋ ወረዳ መንደር 42 ተንካራ በሚባል አማራዎች በሚኖሩበት አካባቢ መሆኑ ሲዘገብ እየገደለና እያፈናቀለ ያለው በኦሮሚያ ልዩ ኃይል የሚመራው ኃይል መሆኑም ተዘግቧል። ይህንንም በየጫካ የሚሳደዱ ነዋሪዎች የገለጹ ሲሆን አሁንም ከአርጆ ጉደቱ ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይልና የአሸባሪው ሸኔ አባላት ወደ መንደር 42 ተጠናክረው እየገቡ መሆኑም ተዘግቧል። ይህ ዜና እስከተጠናቀረበት ጊዜ ድረስ በከባድ መሳሪያ ጭምር በመታገዝ ንጹሐን ክፉኛ እየተጠቁ ወረራውን በከፍተኛ ሁኔታ እንደቀጠለ መሆኑም ተዘግቧል። በተያያዘ ዜናም በሰቀላ ወረዳ ሰምቦ ለጋፈርሶ የጀመረው ጦርነት ሰሞኑንም ተባብሶ መቀጠሉ ተነግሯል። እስካሁን ባለው መረጃ መሰረት ከ13 በላይ በአካባቢው የሚኖሩ የአማራ ተወላጆች ተገለዋል ተብሏል። በርካቶችም ቆስለዋል ተብሏል። ከአራት በላይ ሰዎች ደግሞ ታግተው ደብዛቸው መጥፋቱ ተነግሯል። እስካሁን ባለው መረጃ ከ13 በላይ የሚሆኑ አርሶ አደሮች የቡድን መሳሪያ በታጠቀው መንግስት መሩ ጦር ስለመገደላቸው መረጃዎቹ በስፋት አመልክተዋል። በሌላ ዜና በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ አዝመራ ስብሰባ ላይ የነበሩ ከ5 በላይ የሚሆኑ አርሶ አደሮች በኦሮሚያ ክልል ጸጥታ ኃይሎች መገደላቸውን የዓይን እማኞች መናገራቸውን መገናኛ ብዙሃን ዘግበዋል። በሳሲጋ ወረዳ ልዩ ስሙ 24 ተብሎ በሚጠራው ቀበሌ የክልሉ የጸጥታ ኃይሎች ህዳር 27 2015 ዓ.ም በከፈቱት ጥቃት አዝመራ ስብሰባ ላይ የነበሩ ከ25 በላይ የአማራ ተወላጆችን መግደላቸው ነው ከጥቃቱ የተረፉ የዓይን እማኞች የተናገሩት። የጸጥታ ኃይሎቹ ህዳር 24 2015 ዓ.ም ከረፋዱ 4 ሰዓት ጀምሮ በ24 ቀበሌ ማሳ ለማሳ እየዞሩ ፋኖ ያለበትን ለምን አልጠቁማቸውም በሚል አዝመራ ሲሰበስቡ የነበሩ አርሶ አደሮችን ከሰበሰቧቸው በኋላ በስለት እንደገደሏቸው ነው ከጥቃቱ የተረፉ የዓይን እማኞች የገለጹት። የክልሉ ጸጥታ ኃይሎች አርሶ አደሮችን ከገደሉ በኋላ አስክሬናቸውን በየማሳው ጣሉት ሲሆን ከቀናት በኋላ የ9 ሟቾች አስክሬን ተገኝቶ ህዳር 30 ቀን 2015 ዓ.ም ስርዓተ ቀብራቸውን መፈጸሙ ተዘግቧል። አሜሪካ ኢትዮጵያን ከአፍሪካ የቀረጥ ነፃ ንግድ አጎዋ ተጠቃሚነት ላይ የጣለችውን እገዳ የምታነሳው የኢትዮጵያ መንግስት ገለልተኛ የሰብአዊ መብት መርማሪዎች በግጭት አካባቢዎች የሰብአዊ መብት ጥሰት ምርመራ እንዲያደርጉ ከፈቀደ ብቻ ነው ማለቷ ተዘግቧል። የአሜሪካ ኤምባሲ ዋና ጉዳይ አስፈጻሚ ትሬሲ ጃኬብሰን ይህንኑ የአሜሪካን አቋም ለመንግስት ባለስልጣናት እንደነገሯቸው ኤምባሲው በኢሜይል እንዳሳወቀው ዜና ምንጩ አመልክቷል። ጃኮብሰን ሰሞኑን በእገዳው ችግር ውስጥ የገባውን የሐዋሳ ኢንዱስትሪ ፓርክ መጎብኘታቸው ሲገለጽ ፕሬዚዳንት ባይደን አምና በጥር ወር ኢትዮጵያን ከቀረጥ ነፃ ንግዱ ተጠቃሚ ያገዷት ከሰሜን ጦርነት ጋር በተያያዘ መሆኑም ይታወሳል። የአማራ ብሔራዊ ንቅናቄ ኦነግ ሸኔና የኦሮሚያ ክልላዊ መንግስት አንዳንድ ባለስልጣናት በአዲስ አበባና በፌዴራል መንግስት ውስጥ ያለውን መዋቅራቸውን በማንቀሳቀስ በአጎራባች ክልሎችና በአዲስ አበባ ቀውስ ለመፍጠር ቆርጠው ተነስተዋል ሲል ባወጣው መግለጫ አስታውቋል። እነዚሁ ኃይሎች በወለጋ ዞኖች በአማራ ህዝብ ላይ ከሚፈጽሙት የዘር ማጥፋት ወንጀል በተጨማሪ ሰሞኑን በአዲስ አበባ በሚገኙ ትምህርት ቤቶች ተማሪዎች የኦሮሚያ ክልል መዝሙር እንዲዘምሩና ባንዲራው እንዲያውለበልቡ በማስገደድ ላይ ናቸው በማለት ገልጿል። አብን ግንባር የፈጠሩት ኃይሎች አላማቸው አጋራቸው ህወሓትን ከቅርቃር ማውጣት ነው ብሏል። የአዲስ አበባ ከተማ አስተዳደር ማናቸውንም የቋሚ ንብረት ዝውውር ማገዱ ተዘግቧል። የከንቲባው ጽፈት ቤት ለሁሉም የከተማ አስተዳደራዊ መዋቅሮች እገዳውን ተግባራዊ እንዲያደርጉ ደብዳቤ ጽፏል። የከተማ አስተዳደሩ የንብረት ዝውውሩን ያገደው በከተማዋ የተንሰራፋ መጥቷል ያለውን ህገወጥነት ለመቆጣጠር እንደሆነ ገልጿል። የከተማ አስተዳደሩ ሰሞኑን የጸረ ሙስና ኮሚቴ አቋቁም ያለው ማለቱም ተዘግቧል። ከኦሮሚያ ክልል ባንዲራና መዝሙር ጋር በተያያዘ በአዲስ አበባ ፈረንሳይ አካባቢ በከፍተኛ 12 ትምህርት ቤት ተማሪዎች መካከል በተፈጠረ ሁከት አንድ ተማሪ መሞቱን አዲስ ማለዳ ጋዜጣ ዘግቧል። ባለፈው ማክሰኞ ዕለት በትምህርት ቤቱ በተቀሰቀሰው ብጥብጥ ሌሎች 10 ተማሪዎችና አንድ መምህር መቁሰላቸውን ዘገባው ጠቅሷል። ብጥብጡ የተፈጠረው በትምህርት ቤቱ ቅጥር ግቢ የኦሮሚያ ክልል ባንዲራ መሰቀል አለበት በሚሉና መሰቀል የለበትም በሚሉ ተማሪዎች መካከል እንደነበር ዘገባው አመልክቷል። ይኸው በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የቀጠለው ከፍተኛ ተቃውሞ እንደቀጠለ መሆኑም ተዘግቧል። በርካታ ትምህርት ቤቶች የኦሮሚያን መዝሙር አንዘምርም፣ የኦሮሚያን ሰንደቅ ዓላማ አይሰቀልም በማለት ተቃውሟቸውንም ቀጥለዋል። አንዳንድ ትምህርት ቤቶችም ከወላጆች ጋር ያደረጉት ውይይት ካለ ስምምነት መበተሉም ተዘግቧል። የኢትዮጵያ ሰብአዊ መብቶች ጉባኤ በምስራቅ ወለጋ ዞን በንጹሃን ላይ የተፈጸመ የሚገኘውን ጥቃት ለሚመለከታቸው አካላት ያሳውቅልን በማለት ህዳር 4 ቀን ለኢሰመጉ አቤቱታ አስገብተው ሲወጡ ከነበሩ 28 ግለሰቦች መካከል ፖሊስ 22ቱን ይዞ ማሰሩን የአዲስ አበባው አዲስ ባወጣ መግለጫ አውግዟል። የፖሊስ ድርጊት አግባብነት የሌለው በህግ የሚያስጠይቅ የጸጥታ አካላት ስልጣንን ያለ አግባብ የመጠቀም ድርጊት መሆኑን የገለጸው ኢሰመጉ ድርጊቱ የዜጎችን አቤቱታ የማቅረብ መብት የጣስና ሌሎች ዜጎች ወደፊት አቤቱታ ለማቅረብ ስጋት እንዲያድርባቸው የሚያደርግ ነው ብሏል። ኢሰመጉ ግለሰቦቹ ከሶስት ቀን በኋላ በአዲስ አበባ ከተማ ፍርድ ቤት ቀርበው በገንዘብ ዋስ እንደተለቀቁ ገልጧል። ኢሰመጉ አያይዘውም ግለሰቦቹ የታሰሩት ለፖሊስ በደረሰው ከጸጥታ ጋር የተያያዘ የተጋነነ መረጃ እንደነበር ከመንግስት አካላት ባደረጉት ማጣራት ተረድቻለሁ ብሏል። ኢዜማ የአዲስ አበባን ህዝብ መብትና ፍላጎት በኃይል ለመጨፍለቅ የሚደረገው ሙከራ በአስቸኳይ ይቁም ሲል ባወጣው መግለጫ አስታውቋል። የአንድ ክልል መዝሙርና መለያ ከሀገሪቱ ሰንደቅ ዓላማ ወይም አርማ እኩል ለመጫን መሞከር ግጭትና ሁከትን ወደ ከተማዋ ለማስረግ መታሰቡን ያሳያል ብሏል። ድርጊቱ በአዲስ አበባና የኦሮሚያ ክልል መካከል ያለውን የግንኙነት መስመርና የአሰራር መርህ የጣሰና ህጋዊ መሰረት የሌለው መሆኑን የጠቀሰው ፓርቲው ከከተማዋ ትምህርት ቢሮ ወይም ከሌሎች መንግስታዊ አካላት በጽሁፍ የሰፈረ መመሪያና ትእዛዝ ወደ ትምህርት ቤቶች መተላለፉ አለመተላለፉ ለህዝብ እንዲገለጽ ጠይቋል። ፓርቲው ከሁከቱ ጋር በተያያዙ የታሰሩ ተማሪዎችና መምህራን በአስቸኳይ እንዲፈቱም ጠይቋል። ፓርቲው የአዲስ አበባ ከተማ አስተዳደርን የመረጠው የከተማዋ ህዝብ እንጂ የኦሮሚያ ክልል ህዝብ አለመሆኑን በመግለጫው ጨምሮ ገልጿል። በመጨረሻም የአዲስ አበባ ፖሊስ ሰሞኑን በአንደኛና ሁለተኛ ደረጃ ትምህርት ቤቶች ከተቀሰቀሰ ሁከት ጋር በተያያዘ በቀጥታ አመፅና ብጥብጥ የመቀስቀስ ሚና ነበራቸው ያላቸውን 97 ተጠርጣሪዎችን በቁጥጥር ስር ማዋሉን በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። ፖሊስ ተጠርጣሪዎቹን ታዳጊ ተማሪዎችን ከፊት በማሰለፍ በቀሰቀሱት ረብሻ በትምህርት ቤቶች ላይ ከፍተኛ ጉዳት እንዲደርስ አድርገዋል ብሏል። ተጠርጣሪዎቹ ፈጽመዋል ከተባሉት ድርጊቶች መካከል የዜጎችን በአፍ መፍቻ ቋንቋ የመማር መብት በኃይል እንደተጫነ አስመስሎ መቀስቀስ፣ የወልቃይትና አዲስ አበባ ጉዳይ አንድ አይነት ነው የሚል መፈክር ማዘጋጀትና የሀገሪቱን ሰንደቅ ዓላማና የኦሮሚያ ክልል ባንዲራ ከትምህርት ቤቶቹ እንዲወርድ ተማሪዎቹ ቀስቅሰዋል ብሏል። የሳምንቱ አበይት ዜናዎች እንደዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
የህታችንን የወይዘሮ ሮማን አለማየሁን ከዚህ ዓለም በሞት መለየት ምክንያት በማድረግ የኢትዮጵያ ድምፅ ሬዲዮ የተሰማውን ሐዘን እየገለጸ ለወላጅ ለቤተሰቦቹ ፈጣሪ መጽናናትን እንዲሰጥ እየተመኘን የሮማንንም ሕይወት ነፍሷን ፈጣሪ ከጎኑ እንዲያስቀምጥልን እንመኛለን። በዚህ አጋጣሚ ከትናንት ጀምሮ ዛሬንም ጨምሮ ጭምር እስከ ምሽቱ አንድ ሰዓት ድረስ በቮርሆልምስ ባካና 106 በቮርበሪ ሸገር ክትፎ በሚባለው ቦታ ልታገኟቸው እንደምትችሉ ቤተሰቦቹ መልእክት አስተላልፈዋል።
አሎ አሎ
አቤት እንስተል
ለምን ግንኛው ነው
እሺ እሺ አቤት ምን ነበር
እና መረጃው ሙሉ በሙሉ አልደረሳችሁም እንዴት
የደውለው የነገሩን አለ በመሃልም ስልክ ተቋርጧል እና ምን ነበርስ ያ እናንተ አካባቢ ያየኸው እናንተ ሴት ነው ያለኸው እሱን ነገር
ያ እንግዲህ ያየው ደም ያው ነገሩ ሁሉ እንደተበለሻሸ ነው እንግዲህ ሰው ሴት ይዞ እንትን ይዞ ሰውስ በሚሰበስብበት ጊዜ እንግዲህ መንግስት ሙያ ብሎ ስታፍን ጨታጠቀ ኃይል በንጹሃን ገበሬ ላይ ውጉ ብሎ መላክ ማለት ምንድነው መንግስት ምን ወይንስ ዘር ማጥፋት ነው ወይንስ ሰላም ማስከበር ነው ሽፍታዚያ ያለው ወነግ ነው እንጂ እንግዲህ አማራ ገበሬ አርሶ አደር ነው የታወቀ ነው አፈር ጋር ምሮት ነው ምንድን ለማለት ነው መንግስት ስታፍን ጨታጠቀ ኃይል ለቆ ህዝብ የሚያስከፈት በሚለው ነው መንግስት እንዴት ነው አሁን ይሄን ኢንፎርሜሽን ይኖረው እንላችኋለን
እስኪ እናንተ ለሚመለከተው አካል ከሚዲያ በፊት ልካችኋል?
አረ ያላወቀው የአማራ መንግስትም ሰምቷል እንግዲህ የሙሉም ጅሮ ተነግሮታል እንግዲህ የአማራ መንግስትም በሰው ክልል መግባት አልችልም ነው ያለ እንግዲህ የኦሮሚያ መንግስትም ስልክ ያነሳም ተደውሎ ነበር ከበላይና ምን ሲያውቀው የተደበቀ ሲጠሩት አይነት አይልም ነው ምናልባት ሚዲያ አነጋግሮ ከሆነ እንጂ ለተራ ሰው እኮ ስልክ ያነሱን ሲጀመርም ሆነ ወደ ተሰራ ስራ ስለሆነ
ምንድነው ዛሬ ተከሰተው እናንተ አካባቢ አንተ ዛን ያለው ወይስ ወጣሃል
አዎ ጉስን ያለው
አንተ ዘውነ
አዎ
ምን አካባቢ
ያው ጉስን ከተማው ማለት ነው
ኦኬ እሺ እንዴት ነው ዛሬ ውሎ እዛ
ምን ውሎ ምን ውላለ ምን ውያ ነው ምን ነገር ሁሉ ተበለሻሽ እንዳልሆነ ነው ምን ዘረፋ ነው ሌላ ምን ይሆን ብለሽ ነው ውጃ ነው ከተማው ዞሮ ዞሮ ጣፍቷል ዞሮ ዞሮ
ምንድነው ምክንያታቸው ምን እንሁን ነው የሚሉት አጥቶ
ምን ይመጣል በአስር ጎማ ሀጭ ነው ይመጣል ይደፋል ወደ ህዝብ ስናይፐር እና እንትን መተኮስ ነው ሌላ ምን አለ
ልጁ ኃይሎቹ ናቸው ወይስ ሸን የሚባሉት ናቸው
ማንም ያውቀው የለበሰ ልጁ ኃይል ነው ግን ልጁ ኃይልም አትዩም ወነግም አትዩም ምን እንደሆነም አይታወቅም ይመጣል መተኮስ ነው
ምናልባት አሁን በየተመረጠ በአማራ ተወላጆች ላይ ብቻ ነው ወይስ እንዳጠቃላይ ነዋሪ ላይ ነው?
ሌላማ ወኦሮሞን እንትንማ አርሶ አደርና እንትንማ ወደነሱ አስገብተው ተከለው አውጥተዋል ማታ ላይ ሲያወጡ ሰዋት ያደሩ ከተባውን ሙሉ ይገበሩ የነሱን ህዝብ እኮ ያወጡ ወደ ለቀምቱም ወደ እንትንም ሲያሸሹን ያደሩልኝ።
የመንግስት ተቋማት ስራ እየሰሩ አይደለም ምናልባት ፖሊስ ጣቢያ
ባንክ ራሱ ሳምንት በላይ አልፎታል አሁን በክራሞና ሃሮ ተፈታል ነበር ያለ በዚያ ምክንያት ነው አሁን ግጥን ያለ ባንክ አሁን መንቀሳቀሻ ንብረት አሁን እዚያ ነበር ተዘግቶ ሳምንት በላይ ሆኗል ባንክም የዘጉ ሰርቷል ሁሉ ለማን እየተዘጋጋል
ኦኬ ዛሬ ሞተ ሰው አለ ተኩስ አለ ዛሬ
የሚዲያ ሌላ ሚዲያ ምናምን አልደረሳችሁ
ነው ደርሶን አድገን አንተ ጋር አንተ ያየኸው ምናልባት የምታቀው ስንት ሰው የቆሰለ የሞተ ካለ
ለሰንተ ጀምሮ ያለ ጭፈራ ተኩስተነ ክስቶ ያለ ሞት ስላደቀ ብለሽ ነው
አንተ ያየኸው መረጃ ፈለፊት ላይ ካለ ብዬ ነው
አው በጣም እየተሟሟተ ነው ምንም አማራጭ የለውም ሰውም ተስፋ ቆርጦ ያው ሞት ላይ ተጋዳይ እንትን እያለ ነው እነሱም ዝም ብለው በድሽቃና መንትን እየረመረሙት ነው ያው ዝሮ ዝሮ ስኪሞት እየታገለ ነው
መንገድ ተዘግቷል
መንገድ ቀርቶ የሚቀመስ እህል ራሱም ግብየት ምናምን የለም የሚጠጣው ራሱም ያቀብል የለም
ኦኬ ኦኬ እሺ እንግዲህ ወንድሜ ለሚመለከተው አካል እናደርሳለን ፈጣሪ
ምናልባት እንደ የፌደራሉ መንግስት እንጂ የክልሉ ሆነ ብሎ ነው ያደረጀ የሚልከው ግን እንደ የፌደራሉ ምናልባት ጀሮ ካለው ነው መስማት ሳይሰማ
እሺ እሺ እናደርሳለን እሺ
እሺ
ሰላም ሁኑ እሺ
አንገር ጉትን አካባቢ ባለው በተፈጠረው ችግር እንደው እናንተ በሚዲያ እንኳን እንደው የምትጠያየቁት ነገር ምን ይመስላል የሚለውን ለማወቅ ፈልግ ነበር
አንተ የት ሆነህ ነው የምትደውለው አሁን?
እኔ ከዚያ የመጣሁ ሰው ነኝ ካልኩት።
ኦኬ አሁን ምዕራብ ጎጃም ገብተህ ነው?
አዎ ምዕራብ ጎጃም ውስጥ ነው።
ኦኬ ምንድን ነው የተፈጠረው?
በቃ ምንም ይሄ ነው የምትይው ነገር የለም። ዝም ብሎ በጥቅሉ እንዲሁ ድባቡ ሲታይ እና እንትን ሲባል ያለ ምክንያት አማራን የማስወጣት ሁኔታ ነው።
በማለት ይሄ ኢንፎርማል በሆነ ወይ ደግሞ መደበኛ ባልሆነ ወይ አካባቢ ሰው ነው ወይስ ይሄ ወሻን የሚባለው ነው ወይስ የክልሉ ልዩ ኃይል ነው ወይስ ራሱ ማሪው ይፈልጋል?
ዋነኛው ችግር ፈጣሪው ሸኔ ነው የሚባል።
እሺ
ግን ሸኔን ለማረጋጋት ብለው የሚመጡ ልዩ ኃይሎች የወረ የእንትን የራሱ የዞንም ሆነ የክልል ልዩ ኃይል አሉ አይደለ? ኦሮሞዎች እነሱ ህግ አስከባሪ መስሎ ይገባ ሻ ላይ ወገንተኝነት የሚታይበት ስራ ነው የሚሰሩ። እንግዲህ ነቀምት ላይ ጥቅምት 27 እና 28 አካባቢ ረብሻ ተፈጥሮ ድረሱልን ተብሎ የኛ አካባቢ ሚሊሻ ታዋቂ ሆኖ ኑ ድረሱልን ወነግ ሸኔ ከተማውን ወረረው ተብሎ 615 ሚሊሻ ሄዶ አካባቢውን ወነግ ሸኔ ከቦ ወደ አራት ባንክ ሲዘርፍ ገጥሞ አስለቅቆ ወደ ሳሲጋ የሚባል ቦታ ወደ ግንቢ ወደ ምዕራብ ወለጋ ሰዶ የሞቱትንም ተጋሎ የኛም ሞተውብን በመጨረሻ ላይ ሳሲጋ ላይ ተረጋጉ በቃ ተብሎ ተረጋግቶ ወደ ቦታው ሊመለስ ሲል ግን የቁስለኛ መኪና እንኳን መስጠት እንቢ ብለው እንግዲህ ይሄ ወገንተኝነት ማለት ነው። እንግዲህ ኑ ድረሱልኝ ተብሎ ከልዩ ኃይል ጋርና ከክልሉ የጸጥታ ኃይል ጋር ከዞኑ የጸጥታ ኃይል ጋር አብረው ሲረዱ ውለው ሲቆስሉ የእኛ ሰዎች አማራ በመሆናቸው ብቻ አምቡላንስ እርዳታ የሚደረግላቸው ስንል እምቢ አሉ። በልመና መኪናና የኛ አንዳንድ መኪና ባለው መኪና ዘን ስንመጣ የተወሰኑት 6 ሰው ቆሰለ፣ 3 ሰው ይሞቱ፣ 3 የከባድ ቁስለኛ ቀላል ቁስለኛ ሆኖ ጉተን አንገር ጉቴ ላይ በሚረዳበት ሰዓት በዚያን ሰዓት የተጎዳውን ሰው ለምን ሕክምና ትወስዳለህ ከየት ነው የመጣህ ብለው ኪራሙ ላይ ስትዋጋ ነበር አይደል ይያለ ገደል ካንተ ነው በሚል ቅጥቀጣ ታኪም ቤት አውጥተው ሲቀጠቅጡት ምንሻው ተቆጣ። በዚያ መሃል ያለ መግባባት ተፈጥሮ ሊጣላ ሲሆን ያድር ሽማግሌ ከሙስሊምም ከክርስቲያንም ሆኖ እንደገና ትላልቅ ታዋቂ ሰዎችም ሆኖ 3 ቀን ተቀምጦ ልጁን መለሱት። ስህተት ነው የኛ የመረጃ ስህተት ነው ባካችሁ ተውን አሉ። እስከ ማሳከሚያው ሰጠው መለሱት። ከዚያ በኋላ ግን ባለው ሁኔታ ላይ አብሮ ተግባብቶ ለመኖር አልተፈለገም። በቃ ልዩ ኃይል አንፈልግም ውጡልን፣ እኛ ዘንዳ ሰላም ነው፣ ወነግ ሸኔ ከመጣ ራሳችን እንጠብቃለን ቢባሉ እምቢ አሉ። አሁን ውስጥ ለውስጥ ሰላም አረጋጅ ነው እያሉ ሲታይ በመካከል የልዩ ኃይል ልብስ አልብሰው ወነግ ሸኔ ተገኘ።
ኦኬ
አሁን ተቀላቅሎ አማራውን በቃ ያላግባብ እንዳይንቀሳቀስ እንደሚያደርግ መሳረቡ ላይ ሲሉ ሰነበቱ። ችራሞ ላይ ባለው ጠብ የተነሳ እነዚያን ለማገዝ ነው ምነድ ብለው ተነስተው ሲሄዱ በአካባቢ ወንድሞቻችን አትግደሉ፣ መከላከያ ሄድና ያረጋጋው እናንተ እየሄዳችሁ እንደገና አታበብሱ ብለው ለምናገር ቢሞክሩ ምን አገባችሁ በሚል ተኩስ ተከፈተ። አሁን ከጠዋቱ 11:30 የተጀመረ እስካሁን ድረስ ጉት ላይ ተኩስ ነው። እና በጣም ከባድ ችግር አለ። አማራዎች በቀሎ ሽጠው ጥይት የሚያቀርብላቸው የለም። ጥይት ገዝተው ነው ከህግ ጋር ተዋግተው እዚህ ደረጃ የሚደርሱና ህይወታቸውን የሚያተርፉ። ምን አለ መንግስት አማራ በኦሮሚያ ክልል አይኖርም ከተባለ በተረጋጋ መልኩ ጓዛቸውን ጭኖ ምን አለ ቢወጡ፣ አነድም እኮ አይሉም ይወጣሉ። መንገድ ከፍት ዘግቶ በአዲስ አበባ እንዳይወጡ ነቀምት ላይ ከነቀምት ሻምቡ እስከ ሻምቡ ድረስ ተዘግቷል። በዚህ እንዳይመጡ የወለጋ የቡሬ ወለጋ መንገድ ተዘግቷል። አሁን እንዴት ይደረግ ይሄ ነገር? እንደው ህግ ባለበት ሀገር እንደው እንደዚህ ያለ ነገር የሚሆን ለምን ነው? እንደው በጣም እንግዲህ ወደ ጎጃም እንዳይገቡ ወለጋ ያለ መንገድ የፌዴራል መንገድ ተዘግቶ በቀለበት መንገድ ተከበው እንደዚህ ያለ ስራ እየተሰራበት ነው ያለ በአማራው ላይ እና የለንም ብታስተላልፉልን። እንደው እኔ የሚመለከተው ሁሉ ቢሰማውና በቃ እግዚአብሔር እንግዲህ የሚጸልይ ደግሞም በአዘኔታውና በተለያየ መልኩ ቢያግዝ እንደው ምን አለ እንደው ቢወጡን ወንድሞቻችን ቢወጡ ነው። እኛ ሩጠንም ሆነ ምን ብለን ልጆቻችን ቀር ጓዛችን ቀር እንጂ መቼም ነፍሳችን አትርፈን ወጠናል። መች ስለሚያደርግ ነው
ምናልባት የወረዳው ይሄ ማለት የጸጥታ ህገ የሆኑትን መከላከያ ምናምን የሉም አካባቢው ላይ
እንዲህ ከልዩ ኃይል በላይ ምን ይደረግ? መጀመሪያ እንዲያውም አመራር የሚባሉትና ትላልቅ ሰዎችን አንስተዋል እኮ የእነሱም ሰዎች።
ማን ነው አንሹ?
ችግሩን ህግ ነው የእነሱ የክልሉ አስተዳደሮች ናቸው። እንግዲህ በከተማ የከተማ አስተዳደር አለ፣ የጸጥታ አመራር አለ። ይሄ ሁሉ የተዋቀረው እኮ አሁን የለም፣ አማራው ብቻውን ነው የቀረ። እንኳን አይደለም በሎጂስቲክ ይገድፋሉ ተብለው የሚታመኑ ሰዎች ትላልቅ ሰዎች ወደ ቀለበት ውስጥ እንዳይገቡ እነሱን እስተነጓዛቸው ለሊት ነው በመኪና በቃ አገሩ አላማረንም ወደ ለቀምት እንጠጋ በሚል ወደ ወገናቸው እየተጠጉ ያሉ ናቸው። እነሱ እኮ ተነስተዋል ሄደዋል፣ ምንም ሰው የለም እኮ እዚያ።
እንግዲህ ስለዚህ መንገድም ተዘግቶብናል፣ የክልሉ መንግስትም የክልሉ ወረዳም ዞኑም እኛን እየረዳን አይደለም፣ ብቻ ጥቃት እየደረሰብን ነው ነው የምትሉት እናንተ እዛ ያላችሁ?
አዎ ጥቃት እየደረሰብን ነው። አማራው ምን ግፋው ኑሮበት ነው በቃ ማይኖር ከሆነ መንገዱ ይከፈትለት ወደ አገሩ ይግባ ነው በቃ። እኛ ምንም ሌላ የምንለው ነገር የለም፣ በቃ ወደዚህ ይምጣና በቃ በዚህ አማራ ክልል ላይ ተቀምጦ ተራብም ተጠማም እንደው በህይወት መኖር ይፈልጋል በቃ። እስከ
ምንድነው ምክንያታቸው? ምንኑ ነው
ይምጡ በቃ መንገዱ ይከፈትና ይውጣ። መኖር ካልተቻለ ምን ይደረግ? እስቲ
ነጋገርስ ምክንያታቸው ምንድነው? እዛ ማለት እዛ
ይረጋጋል እናረጋጋለን ተረጋጉ ነው የሚሉ ግን አልተረጋጋም። ሰው እየተገደለ ነው ያለ እንኳን ሊረጋጋ ይቅርና
እኮ እየመረጡ የሚባሉበት ምክንያት ምንድነው? እየመረጡ ምክንያት አድርገው መነሻቸው
አገር አሁን አንዳንድ ነፍጠኞች የሚናገሩት ነገር ውጡ በቃ እናንተ ሀገር አለ ወደ ሀገራችሁ ግቡ በሚል ነው መጨረሻ ላይ ቁርጣ አነጋገር የሚናገሩ።
እሺ
በዚህ ነው እንግዲህ መጨረሻ።
ኦኬ ነዋሪው ስታብሮ የሚኖረው ከእናንተ ጋር አብሮ የኖረውስ ማህበረሰብ እዛ ያለው ምን ይላል? ቀሪው
ወጥተዋል የሉም እኮ?
ኖ ኖ የኦሮሞ ማህበረሰብ አብሯችሁ የኖሩት በፊት ጀምሮ የነበሩት እነሱስ ምን ይላል?
እኮ የኦሮሞ ማህበረሰብ አሉ አልነበር? አብረውን ተገባባሪ ሆነው እያረሱ የሚኖሩ አሉ ነበር።
እሺ
አሁን እነሱ ውስኖች ምናልባት አማራ ጋር የተጋቡ ምን ያሉ ከአማራም ጋር ሁነው ኦሮሞን የማይዋጉ ኦሮሞ ጋር ሁነውም አማራን የማይዋጉ ዝም ብለው የተቀመጡ ታቅቦ ሁነው የተቀመጡ ቢያንስ ከመቶ አምስት ወይም ስድስት ሰው ቢገኝ ነው። እነሱም በቃ ምንም የምትያቸው ትርጉም የላቸው። አሁን ሌሎች ከባባድ ሰዎች እንደዚህ አብሮ ሲኖሩ የነበሩት ያመጡ እንትን ነበር፣ በንበስትም በምንም መልክ ብዙ ንብረት የነበራቸው ወጥተዋል ሄደዋል። የሉ ወጣቶች ራሱ የሉ።
ኦኬ በቃ እንግዲህ ለሚመለከተው አካል ሚዲያ በሚዲያ እናሳውቃላችኋለን።
እንደው አደራችሁ እንደው በቃ እንደው ይሄ እንግዲህ ምን ይደረጋል ህግ ባለበት ሀገር እንደዚህ ያለ መከራ ደረሰ።
እሺ እሺ ለሚመለከተው አካል እናደርሳለን። እግዚአብሔር ከእናንተ ጋር ይሁን። እሺ እሺ
እሺ ቻው።
አሎ ጤና ይስጥልኝ።
ጤና ይስጥልኝ። ከዚህ ከስዊድን ስቶክሆልም ነው የምደውለው። አሎ አይሰማም? አሎ
ይሰማል።
ጤና ይስጥልኝ። ከዚህ ከስዊድን ስቶክሆልም ነው የምደውለው። የነገውን ሰልፍ አስመልክቶ አሁን አንድ ከሀገር ቤት የሆነ እንትን እያስደመጣችሁ ነበር እና የደረሰውን ነገር ምን ያህል የችግሩን አድማስ እንትን ያደርጋል ጉዳቱ ሰለባ የሆነ ሰው አጠቃላይ ችግሮቹ ላለፉት አራት አምስት ዓመታት እዚያ አካባቢ ከፍተኛ ዝግ የሆነ የዘር ጭፍጨፋ እየተፈጸመ ያለበት ሁኔታ ነው ያለው እና ከንፈር መምጠጥ ብቻ አያዋጣም። ጭፍጨፋው እየተፈጸመ ያለው በመንግስት በተደገፈ መንገድ እንደሆኑ ብዙ የሚያመላክቱ መረጃዎች አሉ። ስለዚህ ኢትዮጵያን ሀገሬን ብሎ የሚል ሁሉ ወጥቶ ድምፁን ማሰማት መቻል አለበት እና ቢያንስ በቃል
ምንድን ናቸው እነዚህ ምልክቶች አሉ ምንድን ነው ሰዎቹ
ለምሳሌ ሰሞኑን እንትን ያለው ልንገራችሁ። ኦነግ ቃል አቀባይ የሆኑ ሰው ከአሜሪካ ሆነው ለቪኦኤ የተናገሩት የኦሮሞ ልዩ ኃይልና የነሱ የዳቦ ስም የሰጡት ኦነግ ሸኔ የሚባለው በጋራ አብረው እየሰሩ እንደሆነ በግልጽ ተናግረዋል። በግልጽ ቃል በቃል ተናግረዋል። ሌላ እሱ ነው። ሁለተኛ ኬረም ወረዳ የአስተዳዳሪው ምን ብሏል? ከዚህ በፊት ጽንፈኛ ፋኖ እዛ አካባቢ ክልሉን እያስተዳደረ ያለው የኦሮሚያ ክልላዊ መንግስት ነው እና በተዋረድ የዞን አስተዳደር የኦሮ የምስራቅ ወለጋ ዞን ከዛ በተዋረድ ወረዳው ነው ያስተዳደረ ያለው። ፋኖ የሚባለው የአማራ የአርበኝነት እና የእንትን ስም መጠሪያ ነው። የሀገሪቷንም ከብተና ያዳነ ነው የአሁኑ ትውልድም ፋኖ የሚባለው የሚጠራው ኃይል። ስለዚህ እዛ ጋር ምን ሊያደርግ ይችላል? ስለዚህ ሁለቱም ኃይሎች አምነዋል። በአካባቢውን የሚያስተዳድሩት ወረዳ አስተዳዳሪው አምነዋል። በውጭም ያለው
ወረዳ አስተዳዳሪው አምነዋል ሲሉ እንዴት
ነው? እዛ አካባቢ የኦሮሚያ ልዩ ኃይል ገብቶ ትጥቅ እያስፈታ እንደሆነ አምነዋል። ትጥቅ እያስፈታ እዛ አካባቢ ችግር እንዳለ ፕላስ ያንን የፈጠረው ኃይል የአማራ ጽንፈኞች ኃይል ናቸው ብለው እንትን አድርገዋል። እየሞተ ያሉ
ላቋርጦት እና እዛ ለምን ይፈረድባቸዋል? የኦሮሚያ ባለስልጣኑ ፋኖ ነው የጨፈጨፈ አማራው ወለጋ ውስጥ ቢሉ፣ ምክንያቱም የአማራው የራሱ የሆኑ አንዱ አቶ ግማይ ሽጥላ በአደባባይ እኔ ራሴ ያዳመጥኩት በቪዲዮ ስብሰባ ላይ ያዳመጥኩት ሲናገሩ እያየኋቸው ምንድን ነው ያሉት? ለምጣዱ ስንል አይቃን አሳለፍናት አውቀን እየገደሉ ወለጋውና ኦሮሚያ ውስጥ እየገደሉ አማራው ፎቶና ቪዲዮ አንስተው እኛን መጥተው አልቅሱ ተሰለፉ ይሉናል። እኛ ግን እነሱ እንደሆኑ ገዳዮቹ ራሳቸው እንደሆኑ እናውቃለን ብለው ራሳቸው የአማራው ብልጽግና መሪ አንዱ ሲናገሩ የኦሮሞዎቹ አክራሪ መሪዎች ቢናገሩ ለምን ይደንቃል?
ትክክል ነው። በጣም ትክክል ጥያቄ ነው። አይ እሱ ምንም ይሄ እንትን አይደለም። አሁን ክልሉን እያስተዳደረ ያለው የአማራ ብልጽግና ወይም በፊቱ ብአዴን ስሪቱ ትናንትናም የተሰራበት ዛሬም የተሰራበት ቁመናውን ስናየው የቆሜለታለሁ የሚለውን ማህበረሰብ የሰብአዊና ዲሞክራሲያዊ መብቱን ማስጠበቅ ሳይሆን ከሌሎቹ ጠላቶቹ ጋር ሆኖ ይህንን ህዝብ እግር ከወርች አስሮ እያስጨፈጨፈ ያለው ብአዴን ነው። ምንም ጥርጥር የለው። አቶ ግርማይ ሽጥላ ይህን ብለው ቢሉ አይፈረድባቸውም። አቶ ግርማይ ሽጥላ በሽመልስ አንደበት ነው የሚናገሩት። አቶ ግርማይ ሽጥላ የኦሮሞ ብልጽግና ሊቀመንበር የሆኑት ከኦሮሞ ብልጽግና ተመርጠው የሀገሪቷ ጠቅላይ ሚኒስትር የሆኑት በአብይ አህመድ አንደበት ነው የሚናገሩት እንጂ ቆሜለታለሁ ብለው በሚሉት ለአማራ ህዝብ ጥቅም እንትን አይደለም። የሾሟቸው እነኚህ ኦሮሞ አሁን ቦታውን የያዙት በበላይነት የተቆጣጠሩት እነሱ ናቸው። ለእንትኖቻቸውን ለማስደሰት አለቆቻቸውን ለማስደሰት ይህን ባይሉ ነበር የሚገርመው። ስለዚህ ብአዴን የሚባል ትናንትናም ዛሬም የአማራን ህዝብ ከማስጨረስ ውጭ ሌላ ነገር እንትን ያደረገው ነገር የለም። ከበደኑ እስካሁን እስከ ምስራቅ ወለጋ ድረስ እያንዳንዷ ትናንትና በደኖ ላይ እነታምራን ላይ ነው የነበሩ ሲያስጨፈጭፉ የነበሩት። ዛሬ ደግሞ ወለጋ ላይ በትናንትናው በባሰ በብዙ እጥፍ እያስጨፈጨፉ ያሉት ሴትና ህጻናት ሳይቀሩ በሚዘገንን ሁኔታ እያስጨረሱ ያሉት እነሱ ናቸው። ስለዚህ ምንም ሊገርመንና ሊደንቀን አይገባም። አቶ ግርማ የሽጥ ላይ ህዝብ ነው ቢሉ
አድማጬ አንድ ጥያቄ ልጠይቆትና ሌላም አድማጭ አለኝ መሰለኝ። አንድ ጥያቄ ልጠይቆትና ወደሚቀጥለው አድማጬ ሄዳለሁ። ታዲያ ለምንድን ነው ኢትዮጵያዊው እስከዛሬ በወያኔ ጊዜ እንደዛ ለዲሞክራሲ ለሰው ልጆች መብት እኩልነት ሲታገል የነበረ ሁሉ ዛሬ ለምንድን ነው ዝም ያለው? የሁሉ ጭፍጨፋ ሲካሄድ የራሱ ወገን ሲገደል ለምን ነው ዝም ያለው?
እንግዲህ እሱ እያንዳንዱ ህሊናውን መጠየቅ ያለበት እያንዳንዱ ነው። ግን አጠቃላይ የኔ ምልከታ የኔ እይታ ጥያቄው የዲሞክራሲ የፍትህ እኩልነት ጥያቄ አልነበረም ብዬ ነው እንትን የማደርገው። እነኚህ ሰዎች ዛሬ ላይ በተለይ አፋቸውን የለጎሙ ሰዎች ጥያቄው የእኩልነት ጥያቄ አይደለም ብዬ ነው። ምክንያቱም ትግርኛ ተናጋሪ አምጥተህ ሌላውን ወይም አማርኛ ወይ ኦሮምኛ ተናጋሪውን ወደ ስልጣን ማምጣቱ ብቻ ሳይሆን ኢትዮጵያ በምትባል ሀገር ውስጥ ሁሉም ሰዎች የሰው ልጆች እኩል ተከብረውበት ተከባብረውበት እኩል የሀገሪቷን ኢኮኖሚ ተቋዳሽ የሚሆኑበትን ነገር ለዛ ለነጻነትና ለዲሞክራሲ የሚደረግ ትግል ከሆነ ከድጡ ወደ ማጡ ነው አሁን ያለው ሁኔታ። ለምን አፍ እንደሚያስለጉም አይገባኝም።
አድማጭ አመሰግኖታለሁ። ሌላ አድማጭ መስመር ላይ ተብቀኛልና የግድ አቋርጣለሁ። የነገው ሰላማዊ ሰልፍ ባጭሩ ምን ይላሉ? ባጭሩ
ነገ ሰላማዊ ሰልፍ እንግዲህ ከንፈር መምጠጥ ብቻ አይደለም፣ እያንዳንዱን ቤት ማንኳኳቱ አይቀርም። እኔ አገር ቤት ቤተሰብ አለኝ። ምናልባት ትናንትናም በቤተሰቤ ላይ ጉዳት ደርሷል፣ ያልደረሰበት ሊኖር ይችላል። ነገ የእሱንም ቤት ማንኳኳቱ አይቀርም። ቢያንስ ከሰዓቱ ሩቅ ቦታ ነኝ፣ በብዙ ማይል ርቀት ነው ያለው፣ ታያገኘኝም ብሎ የሚል ነገ የእሱን ቤት እናቱን፣ እህቱን፣ አክስቱን፣ ወንድሙን ጋር መምጣቱ አይቀርም።
አድማጭ አመሰግናለሁ። ወደሚቀጥለው አድማጬ እሄዳለሁ። ሀሎ፣ ጤና ይስጥልኝ አድማጬ።
ሄሎ፣ አህመድ ሳራ እባላለሁ።
ሰላም ሳራ።
ሰላም ሰላም። ያው አሁን እያወራችሁ በነበራችሁበት የሰላማዊ ሰልፉን ለማስተዋወቅ ነው የገባሁት፣ እድል የሚሰጠኝ ከሆነ። በነገው ዕለት በስዊድን ስቶክሆልም ሴርገር ቶሪ በሚባለው በቴ ሴንትራል እዛ ጋር በ13:30 እና በ16 ሰዓት መሀል ታላቅ ሰላማዊ ሰልፍ እናደርጋለን እና ማንም ኢትዮጵያዊ ወይም በንጹሀን ሞት የሚገደው የሚቆረቆር ካለ ወጥቶ ድምፁን እንዲያሰማ እና ለድምፅ አልባዎች ጫካ ውስጥ ሆነው አሁን በዚህ ሰዓት በሞትና በህይወት መሀል ላሉ የአማራ ተወላጆች እና ኢትዮጵያውያን ድምፅ እንዲያሰማ ለመጠየቅ ነው እና ሁሉም መጥቶ ተሳታፊ እንዲሆን መልእክቴ ለማስተላለፍ የገባሁት። አመድ
ሳራ፣ እስቲ እዛው እንዳለሽ እኔ ለእኔ ብዙ ጊዜ እኔ የማይገቡኝ ጥያቄዎች ሲመጡ ሰዎችን እጨቀጭቃለሁ እስኪገባኝ ድረስ። ለምን ይመስልሻል ሰው ሲገደል መሳሪያ ያላዘ አሁን የአራት ዓመት ልጅ እየተንኮላተፈች እናት አባቷን አጣ ራሷን በጥይት ተመታ እያለቀሰች ቪዲዮን አይቼ ምን እንደምራስ ጨንቆኝ ሰው እንዲያስረዳኝ የሞከርኩ ነው። ለምንድን ነው እንደዚህ አይነቱ የዲያብሎስ ስራ ሲሰራ ሰው ነኝ የሚል በሰው አምሳል የተፈጠረ የሰው ልጅ የራሱ ጉዳይ ብሎ ዝም ብሎ ቁጭ የሚለው? እንዲህ አይነት ነገር አይፈጸም፣ ይቺ ልጅ መገደል የለባትም፣ እነዚህ እናቶች መገደል የለባቸውም ብሎ መውጣት ለምን ጠላ? ለምን አልፈለገም? ፍርሃት ነው? አድርባይነት ነው? ምንድን ነው? ነገ በእኔ የለም፣ ነገ እኔ ላይ ይደርሳል፣ ነገ የለም? ወይንም በአብዛኛው የአዲስ አበባ ልጅ ስለሆነ አዲስ አበባ አይደርስም ብሎ ይመስልሻል? አዲስ አበባም አሁን እየገባ ነው፣ ቀስ እያለው እየገደሉ ነው፣ ጀምረዋል። ሁሉ ነገር በአንድ ጊዜ አይሆንም። አዲስ አበባም ሲደርስ ያን ጊዜ የሚመጣ ከአሁኑ እንትን ማለቱ አይሻልም ወይ? እንዴት ታየዋለሽ የሰውን በተለይ ከዚህ በፊት ኡኡ ሲል የነበረውን ታጋይ ነኝ ሲል የነበረው ዛሬ ከዛ እጥፍ ግድያ ሲፈጸም በንጹሀን ላይ ዝም ብሎ አይኑ እያየ ጆሮ እየሰማ ዝም ያለው ለምን ይመስልሻል?
እሺ፣ ጥሩ ጥያቄ ነው አህመድ። አንተ እንዳልከው ነው፣ ዛሬ ዳር የሆነው ነገ መሀሉ ዳር ይሆናል። ዛሬ በሌላ ቦታ የምናየው ወደ መሀል መግባቱ አይቀርም እና አይቀሬ ነው እሱ ያው እልባት ካላገኘ በስተቀር ማለት ነው። ግን አሁን እንግዲህ ያው የሳይኮሎጂ አይነት ጥያቄ ነው የጠየቀኝ። አይምሮ በፊት ሪያክት ያደርግ የነበረው በፊት እንደዚህ የሰው ሞትን ይቃወም የነበረው አይምሮዎች ብዙ አይምሮዎች ኢትዮጵያ ውስጥ ያሉት ለምን ዝም አሉ ነው። እና እኔ ከሁለት አንጻር ነው ማየው። አንደኛ ምንድን ነው የአብይ አህመድ አስተዳደር የኢትዮጵያን ሕዝብ ይሄ ሞትን አለማምዶታል። ገባ? ይሄ ነጮቹ ኖርማላይዝ ማድረግ ይሉታል። ኖርማላይዝ ማድረግ ማለት ምንድን ነው? የሆነ ነገር ደጋግመህ ቀስ እያልክ ለአራት ዓመት ሙሉ ስትሰማው የለመድከው ትመጣለህ። ስለዚህ አሁን መጀመሪያ ላይ 200 ሰው ሲሞት የደነገጥ ነው። ቆይቶ ደግሞ 2000 ሰው 1500 ሰው በአንድ ቀን ሲገደል ደግሞ እንደነቃለን። ከዛ መልሶ 153 ሲገደል አይ የሆነ ይሻላል ቢያንስ አንድ ሺ አልገደሉ ማለት ይገባል። ኖርማላይዝ አድርገነዋል፣ ተለማምደነዋል ሞት እና ከዛ ውስጥ ራስን ማውጣት ያስፈልጋል። የአንድን ሰው ሞት ልክ አይደለም 150 እና 200 ሰው በየሳምንቱ እየተቀጠፈ ይቅርና ማለት ነው። እና ያንን ሰው ወደ ራሱ ሊመለስ ይገባል፣ ራሱ ሊጠይቅ ይገባል። ኖርማላይዝ አድርጌዋለሁ ወይ ተለማምጀዋለሁ ወይ እና ልክ አይደለም ብሎ ያለበት አዚም ውስጥ መንቃት ያስፈልጋል ብዬ አያለሁ። አንደኛ ይህ ማለማመዱ ይመስለኛል ሆን ተብሎ በአብይ አህመድ የተሰራው። ሌላኛው ደግሞ ሁለተኛው ምንድን ነው አሁን እየተደረገ ያለው ማንነት ያተኮረ ጥቃት ነው፣ በተለይ በወለጋ ውስጥ ማለት ነው። እና በተለይ ይሄ የአማራው ሞት እና ብዙ ጊዜ ምንድን ነው ወጥቼ ከተናገርኩ ይሄ ነገር ይቁም ካልኩኝ ዘረኛ አባላለ የሚባል ነገር አለ ገባህ እሱ አለ ፍራሃት አለ ወጥቂ ምክንያቱም ወከስትና ግን የግድ የሟቾቹንም ማንነት መናገር አለበት ምክንያቱም እየተገደሉ ያሉ በዛ ማንነታቸው ስለሆነ ማለት ነውና ያንን ኮንፊርም ማለት ያንን ወጥቶ መናገር አይ የነዚህ ንጹሃን ህይወት በማንነታቸው ምክንያት የሞት ያሉ ይቆም ማለት ፍርሃት አለ ሰብሮ ያልወጣ ነገር አለ በቃ ይሄ በቃ አይ እንደዚህ ካልኩኝ እኔ ዘረኛ አባላለሁ እንደዚህ ካልኩኝ በቃ ይሄ ያለውን የዘር ፖለቲካ መልሽ ኮንፊርም ማድረግ ነው ስለዚህ ለመቀበል ይመስላል እና ያ ይመስለኛል ሰው ውስጥ ፍራቻ አለ ሌላ ደግሞ አንድ እንደ ሶስተኛ ማነሳው ደግሞ ምንድነው በተለይ አዲስ አበባ ውስጥ ያለው ህዝብ ዘይ ቤት ስራ ተሰጥቷል ደባ በኑሮ ውድነት በዚህ ጋር ያጨናንቁታል በሌላ በኩል ደግሞ በዚህ ጋር መልካም አስተዳደር ጉድለት ያጨናንቁታል እንደገና ደግሞ ሆን ይተባል ሆን ተብሎ የተሰራ ያለ አዲስ አበባ ውስጥ ያለው አዲስ አበባ ላይ እንዲበታተን ተደርጓል በፊት የነበረው አንድነት የለም አሁን ተበታትኗል በኮንዶሚኒየም ምክንያት ይሁን በብዙ ነገር ምክንያት በትነውታልና ያም የብዙ ነገሮች ተደማምሮ ይመስለኛል ግን ዋናው ምንድነው ያም ሆነ ይህ ንጹሃናቱ የሞቱ ያሉት እናቶች አሁን ኢንትላንት የሰማሁት የስልክ ጥሪ መልእክት ከዛ አካባቢ የተደረገ በአማራ ሚዲያ የተለቀቀ ማለት ነው ለአማራ በመንግስት ሚዲያ የተለቀቀ ምን ይላሉ እናቶች እርጉዝ እናቶች በወሊድ ምክንያት በርሾች ነው የሞቱብኝ ያሉት እያሉ እንግዲህ እናት የሆናችሁ ኢትዮጵያውያን ልጅ ያላችሁ ኢትዮጵያውያን አስቡት በቃ እሱን እንድታስቡት ፈልጋለሁ በዚህ ሰዓት ላይ ጫካ ውስጥ ያለች እናት ምጥ ላይ ያለች እናት ትክክለኛ የጤና አገልግሎት ማግኘት ስለማትችል እንኳን በዛ እንኳን ብዙ እናቶች እየሞቱ ነው ብዙ እናቶች ማለት ነው እና እንድታስቡ ትፈልጋለሁ እኔ ሁሉም ኢትዮጵያውያን በዚህ ሰዓት ላይ ምንድነው ዝም ያስባልኝ ብሎ ሁሉም ወደ ራሱ ነው መመልከት ያለበት እና ያንን ነው የምለው አህመድ የኔ መልእክት ይመስላል
ነግ በኔ ነው አይደርስ መስሏት የሚለው ነገር ነው የምትይን መድረሱን ያንጃበበ እንደሆነ እንዳው መሃሉ ዳር የነበረው መሃል የሆነ መሃሉ ዳር የሆነ መጥቷል ኢትዮጵያ ውስጥ አዲስ አበባም አሁን በየቦታው ትምርት ቤቶች ውስጥ ባንዲራ ካልተሰቀለ የአማራን ውርደት የሚናገር ሰበር ነው ምን የሚል በደም ነጻነታችን አገኘን ወዘተን የሚል መዝሙር ካልተዘመረ ይያሉ ችግር እየፈጠሩ ነው እንግዲህ የት እንደሚደርስ አናቅም ሁሉ ግዜ አንድ ነገር ሲነሳ በጥቃቅን ነገሮች ነው የሚጀምረው ባንድ ግዜ አይደለም አዲስ አበባም አደጋ ላይ ነው ያለችው እነት ለመናገር ግን ከዛም ይደርሱን ዜናዎች እንደሚሉት አዲስ አበባ ራሷ በተጨባጭ በቁጥጥር ስር ሆናለች የሚሉ ናቸው ምን ያህል እነት እንደሆነ ምናቀው የለም እንግዲህ የነገው ሰላማዊ ሰልፍ በተመለከተ ምንድነው የምትይው ምን መልእክት አለሽ
ሁሉም ኢትዮጵያዊ ነኝ የሚል መውጣት አለበት ምክንያቱም ብዙ ሰው አህመድ ልብ ማይለው ነገር ምን መሰለክ ዛሬ ዝም ብሎ ያለው የአማራ ህዝብ የመገደሉ ግዛት የቁጭቱ ግዛት ነገ ያስነሳዋል የአማራን ያላዩትን ጎን ሊያዩት ይችላሉ ነገ እሱ ነው ሰው ልብ ማለት ያለበት እሱ ጎን ደግሞ ከወጣ ያቺ አገር ዛሬ ኢትዮጵያ ምንላት አገር አትኖርም ምክንያቱም ሰው ሁሉ እየተገደለ አይቀጥልም እስከ ዛሬ ዝም ብሎ ነው ያለው ይሄ ማህበረሰብ ኢትዮጵያዊነት በሚል ማለት ነው እና ያን ጎን እንዲወጣ ማንንም ሰው የሚፈልግ አይመስለኝም ያ ከሆነ የርስ በርስ ትልልቅ ነው የሚሆነው
ግን እኮ ሳራ ላቋርጥሽና ግን እኮ ሌላው ኢትዮጵያዊ ብቻ አይደለም ዝም ያለው ራሱ አማራውም በተለይ ደግሞ ያማራው ትንሽ ጥቅም ያለው ትንሽ የተማረው በከተማ የሚኖረው በዳያስፖራ ያለው ደግሞ ንግዱን ምኑን ቤት በግዛቱ ምኑን የተያዘው እንዲሁም ሌላው ደግሞ በፍርሃት ዝም ብሎ እንትን ያለው እንደዚህ አይደ መሞታቸውን አይቃወምም ዝም ነው የሚለው ስለዚህ ሌሎቹም ብቻ መውቀስ ትክክል ነው አማራው ራሱ አሉ
አማራውንም እኮ ነው የሚለው አሁን አማራው ስለኔ አገር ቤት ያለውን የዚህ የገፈቱን ቀማሽ ነው መልክ ገባ አገር ቤት ያለው ዝም ብሎ ያለው እየጠበቀ ያለው ገባክ እሱን ነው የሚለው እሱ አማራ ነገ መነሳቱ አይቀርም ነገ ሲነሳ ግን በምን አይነት መንገድ ነው የሚነሳው ነው ገባ እሱን ነው መፈራው ነው የዛሬ ከዛሬው የነገ ያስፈራኛል እነቱን ለማናገር ምክንያቱም ዛሬ በሺዎች እየተቀጠፉ ያሉት ነገ በሚሊዮኖች በቀል ሊሆን ይችላል ምክንያቱም እየተፋፋው ያለው የእርስ በርስ ይሄ ጥላቻው እየተገደልክ መቼም ይሄ ጥላቻን አቮይድ ልታረጋችል ልትሸሸዋችል እሱን ነው ማለት አማራውንም ነው እኮ ነው ማለት አማራው የተማረው በውጪው ያለው ራስ በኢትዮጵያዊነት ማዕቀፍ ውስጥ ያለው ገባ እኔ ወጥቼ ብናገር ዘረኛ ልመስል ይችላል ወይ በቃ ይሄ ነገር ያልፋል ችግር የለም እሚለው ብዙ ቦታ ማይሰጠው አማራ አሁን ቆም ብሎ የማሰባያ ጊዜው ነው ምክንያቱም እምንወዳት ኢትዮጵያ በኢትዮጵያዊነት የሚያምን ሁሉ እምንወዳት ኢትዮጵያ ነገ ላትኖር ትችላለች ምክንያቱም ይሄ ተሸክሟት ያለው ጫንቃው ላይ ይዟት ያለው አይ በቃኝ ሊል ይችላል አይ በቃኝ ሊል ይችላልና የሁሉም አላፊነት ነው የኔ ቁሃን ሞት ባያሳዝናቸው ቢያንስ የሚወዳት ኢትዮጵያ እንዳፈር ዛሬ ወጥተው ይሄ ሞት እንዲቆም ድምጽ ማሰማት አለባቸው እሱ ነው መለው አህመድ
ሳራ አመሰግናለሁ ግን አንድ ነገር እኔ የታዘብኩት ልንገርሽ እኔ ራሴ ኢትዮጵያ ዛሬ ስንት አመት ነው ሄጄ የታዘብኩት ከአዲስ አበባ 90 ነው ምናምን ኪሎ ሜትር ተጉዘን ቤተሰቤ ጋር ያየሁት ነገር ቢኖር ምንድነው ደናዝሬት የኢትዮጵያ ባንዲራ ትንሽም ብትሆን ደረትሽ ላይ ከለጠፍሽ ትልቅ ስቃይ ነው የሚደርስብሽ ስለዚህ ኢትዮጵያ ምንለው በአእምሯችን በህሊናችን ያለች ነች እንጂ ኢቭን አዲስ አበባ ራሱ ያን ሰሞን ይታይ ነበር ፖሊስ እየዞረ አረንጓዴ ቢጫ ቀይ ነጠላና እንትን የሚሸጡትን ሱቆች ሲያሳድር ነበር አዲስ አበባ ውስጥ ራሱ እና ይሄ ኢትዮጵያ ምንለው ምንላት ምንወዳት የተወለድንባት ያደግንባት በስም ብቻ ነው ለጊዜ ያለችው ያችን ለማዳን ካሁኑ መፍጨርጨር አለብን ዝም ብሎ ቤት ቁጭ ብሎ ኢትዮጵያ ወዳለው ማለቱ ኢትዮጵያን አያድናትም ችግር ውስጥ ነው ያለችው ነው ምንለው እጅግ በጣም አመሰግናለሁ ሳራ እንግዲህ የነገው ሰላማዊ ሰልፍ ላይ በሰላም ያገናኘን
አመሰግናለሁ መልካም ቀን አህመድ
አሜን አሎ ጤና ይስጥልኝ።
አሎ ጤና ይስጥልኝ።
ይከተሉ።
በነገው ሰልፍ ላይ ያለኝን አስተያየት ለመስጠት ፈልጋለሁ።
ይከተሉ ጌታ።
እንደተባለው ያው ነገ ሁላችንም ተገናኝተን ሀገር ቤት ድረሱልን ለሚሉት ለህፃናት፣ ለእናቶች፣ ለአዛውንቶች እንደዚሁም በዱር በጫካው ውስጥ ሆነን መውጫተናል መንገድ ተዘግቶብናል ለሚሉት ሀገራችን ውስጥ አብሶ በወለጋ አካባቢ ኦሮሚያ ላይ ያሉ ህዝቦች ወጥተን ድምጻችንን ልናሰማላቸው ይገባል።
ቆይ ልጠይቆት ለምን ምን አላፊነት አለብን? እኛ እዚህ ነው ያለነው እኛን አይመለከተንም እኛን አይነጋን እኛን ገደል እኛን አንሳደድ
አላፊነት አለብን ሀገር ቤት ድረሱልን በሚሉበት ሰዓት ማንም እየደረሰላቸው አይደለም ተልኮላቸዋል የሚባል እነሱ ላይ እንደውም ጥቃት እንደሚያደርስባቸው ነው የምንሰማው። የክልሉ ልዩ ኃይል ወነክሸኔ መስሎ ነው እያጠቃን ያለው ነው የሚባለው። ይሄንን እኛ በአደባባይ ወጥተን ለዓለም ህዝብ መንገር አለብን መስማት አለብን።
ያለት ገብቶኛል። የኔ ጥያቄ ምን መሰሎት በምን ምንድነው እኔ አሁን እኔ እዚህ ነው የምኖረው ሰርቼ ምኖር ሰው ነኝ ምንም ዛከም የሚሞቱት ጋራ ወለጋ ውስጥ ግንኙነት የለኝም? ለምንድን ነው እኔ ሞጣው ነኝ እኔ ጥያቄ እንዴት አርጌ ነው የሚያሳምኑኝ እኔን ውጣና ተሰለፍ ሲሉኝ ለምን ብሎት ምንድነኝና እኔ ብሎት ምን ይላሉ? ምንድነው የሚያገባኝ እኔ?
ይሄ እዛ ከመኖርና ካለመኖር ጋራ አላያይዘውም እንደራሴ።
ኦኬ።
እንደራሴ እንደአመለካከቴ ይሄ ለዚህ ይመለከተኛል ብለን መውጣት አለብን የሚለውና
ኦኬ
ሰው በመሆናችን ለሰው እርዳታ በሚያስፈልግበት ላይ
በጣም
ባለን አቅም እርዳታ ልናደርግላቸው እንደሚገባ ነው የሚሰማኝና
እሺ
ልንረዳቸው ይገባል እላለሁ።
እንደገባን ከሆነ እንግዲህ ወገኖቻችን ስለሆኑና ሰው በመሆናችን ብቻ አንድ ሰው በመሆናችን ብቻ ኢትዮጵያውያን በመሆናችን ብቻ የሚገደሉት ኢትዮጵያውያን ስለሆኑ፣ ሁለተኛ የኛው የራሳችን ወገኖች ስለሆኑ ያገባናል። ሺ ማይል ርቀን ብንኖርም ያገባናል። ደማችን አጥንታችን እስትንፋሳችን ናቸው። እነሱ ማለት እኛ ነን፣ እኛ ማለት እነሱ ናቸው ነው የሚሉኝ?
አዎ እንደዛ ነው የምለው። እኛ ማለት እነሱ ናቸው፣ እነሱ ማለት
እኛ ነን።
በዛ ላይ ሁላችንም እዚህ ሀገር እንሆን እንጂ አንድ ወይ እኔ እዚህ ልሆን እንጂ እንደኔ መላው ቤተሰቦቼ እዛ ነው ያሉት። ይሄ እነሱ ላይ የደረሰው ነገ እኔ ቤተሰብ ላይ፣ እኔ ዘመድ ላይ፣ እኔ ወገን ላይ መድረሱ አይቀርም። ስለዚህ ይሄ ነገር ተስፋፍቶ ትልቅ ደረጃ ላይ ሳይደርስ አሁኑኑ መፍትሄ እንዲያደርግበት መንግስት ድምጻችንን ማሰማት አለብን ባይ ነኝ።
እንደውም ልንገሮት አንድ በጣም በጣም ማከብረው የጓዴ ዘመዴ ነው የምለው በሶስት ሳምንት ውስጥ ሁለት የቤተሰቡን አባሎች ማጣቱን ደውሎ ነገረኝ። እዚህ ስቶክሆልም አካባቢ ነው የሚኖረው። እየደረሰ ነው። እዚህም አዲስ አበባ ውስጥም ያሉ እንዲሁ ችግራቸው እየተስፋፋ ነው እና እንዳሉት ርቀን ብንኖርም በነገራችን ላይ ኢትዮጵያዊ እኮ ኢትዮጵያዊና ምንድን ነው ነብር ዥንጉርጉርነቱን ኢትዮጵያዊ ምንድን ነው ኢትዮጵያዊነቱን ነው ምናምን አይለቅም ይላል። ሺ ማይል የትም ብንኖር እኔ አሁን ብዙ ጊዜ እንግዲህ ከእድሜ ትልቁን ውጭ ነው የኖርኩት፣ ግን የፈለገው ቢመጣ ከኢትዮጵያዊነቴ ምንም የሚነቀንቀኝ ነገር የለም። ግን ያቺን ኢትዮጵያን ግን እንደማቃት እንድትኖርልኝ ከፈለግኩ አሁን የሚደረጉት ኢትዮጵያን ለማጥፋት በተዘዋዋሪም ሆነ በቀጥታ ለማጥፋት የሚደረጉትን ካልተቃወምኩ ዝም ብዬ ቁጭ ብዬ ኢትዮጵያዊ ነኝ ምናምን ብል ውሸት ነው። ምክንያቱም ያቺ ኢትዮጵያ እየተቦረቦረች ፍልስጤማዊ የምሆንበት ደረጃ ላይ ደርሻለሁ። ያ እንዳይሆን ከአሁኑ መጮህ አለብኝ። ይሄ ነው ጌታዬ፣ በጣም ነው እናመሰግናለሁ።
ምንም አልቀረውም። ይሄ አሁን ወለጋ ይባላል እንጂ አዲስ አበባ ላይም እየታየ ነው፣ በትምህርት ቤቶች ላይ። ህዝቡ ደግሞ እዛ ሀሳቡን መግለጽ አይችልም። ሰላማዊ ሰልፍ ቢያደርግ ወይ ባጭ በአስለቃሽ ጭስ ፖሊስ ይበታትንባቸዋል። እኛም ብንሆን ትንሽም ብንሆን እንኳን ድምጻችን ብዙ ሊሆንላቸው ስለሚችል ወጥተን ነገ ሁላችንም እዚህ ስቶክሆልም የምንገኝ ኢትዮጵያውያን ወጥተን ድምጻችንን ልናሰማላቸው ይገባል እላለሁ። አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን ጌታዬ።
እሺ፣ አመሰግናለሁ።
አድማጮቻችን፣ በሚቀጥሉት አራት ሳምንታት የኢትዮጵያ ድምፅ ሬዲዮ ዝግ መሆኑን በዓመት በዓሉና በተለያዩ ምክንያቶች ዝግ መሆኑን እየገለጽን እንግዲህ ከአዲስ ዓመት በኋላ ባሉት ሳምንታት ውስጥ እናሳውቃለን። ምንድነው ያለው በዌብሳይታችን እና በተለያዩ በቫይበሮች በእንትኖች ኤግዛክት የምንጀምርበትን ቀን እናሳውቃለን። ለማንኛውም በሚቀጥሉት አራት ሳምንታት ሬዲዮኑ ዝግ መሆኑን ከዛሬ ጀምሮ እናሳውቃለን። እምሻው እዚህ ስቱዲዮ ውስጥ ያላችሁት እንግዲህ እስቲ የነገውን ሰላማዊ ሰልፍ በተመለከተ አጠር አድርጋችሁ ምንድን ነው የምትሉት?
ሰላም ጤና ይስጥልኝ። የነገው ሰላማዊ ሰልፍ ያው ሁላችንንም ቢያካትትና ሰላማዊ ሰልፉ ላይ ብንገኝ በጣም መልካም ነው። ለሀገራችን ለተጎዱ ምንም ቃላት የማይገልጻቸው በቃ በጣም የዋ መልካም ሰዎች፣ ምንም የሀገሪቷን የሚመራውን እንኳን መንግስት ስም የማያውቁ ሰዎች በዛ ክልል ላይ ታርደዋል ተገልሏል ብዙዎቻችን እንግዲህ ያው ለምደኑ አላሁን እንኳን ብዙ ምናዘን አይመስለኝም የብዙ ሰው ሞት ስለያየን አዘኑንም ለምደኗልና ይሄ ሰላማዊ ሰልፍ ግን እንደው ለህሊናችን ሌላው ይቀር እንደው እንቅልፍ እንኳን እንዲወስደን ሰላም እንድንሆን እንደው ከእግዚአብሔርም እኮ ያስጠይቀናል ከአላህም ይጠይቀናል እኮ አንድ ሰው በችግሩ ጊዜ ወይንም እሱ አዘን ሲደርስበት ያልደረሰ ሰው ፈጣሪም ራሱ ዝም አይልም ፈጣሪም ይጠይቀናል ስለዚህ እንደው ለህሊናችን ብለን ሌላው ይቀር አሁን ይሄ የመንግስት መደገፍ አለ መደገፍ ይሄ ፖለቲካ ጉዳይ አይደለም በቃ የህሊና ጉዳይ ነው ንጹሃኖች ሞተዋል እዚህ ጋር አሁን የፖለቲካ ፓርቲ አይደለም ስብሰባ ይጠራው የንጹሃኖች ሞት ነው እና የንጹሃኖች ሞት ደግሞ ወተን ድምጽ እንሆናቸው ሲ ወተን እንቃውም እናሰማ ድምጻችንን ሆ ብለን ለሰው እናሰማ እና ይሄንን ነው ምለው አህመድ ያው እንግዲህ አንተም ደግሞ በርግጠኝነት ቦታው ላይ እንደምትገኝ ባለሙሉ ተስፋ ነኝ ጨርሻለሁ
እንግዲህ እኔም ገኛለሁ መጥፎ ጊዜ ስራዬ ጊዜ ነው ግን ገኛለሁ የፈለገው ነገር ቢሆን
መልካም
በጀት መግዚያ መስጊያ ጊዜ ነው ለኔ መስሪያ ቤት ግን ገኛለሁ ከዚህ በለጠ ምንም ነገር የለም
መልካም
ኢትዮጵያኖች እንግዲህ ምክንያት መፍጠር እንችላለን ማአት ምክንያት እኔ እውነት ለመናገር ሁልጊዜ በየአመቱ በጀት ስዊድን ውስጥ የሚዘጋበት ጊዜ ነው ለኔ ስራ ደግሞ በጣም አጣዳፊ ጊዜ ነውና እንደውም ትናንትም ከትናንት ወዲያም ከቤት አልወጣሁም ቀኑን ሙሉ ስሰራ ነው እንትን ያልኩት ግን እመጣለሁ አጣለሁ ገኛለሁ
በጣም አሪፍ
ከዚህ የበለጠ ችግር ሊገጥመኝ አይችልም ሌላውን ስራውን ቤት ሆኜ ሰራዋለሁ ማታም ብሰራው ቅዳሜና እሁድም ብሰራው አመት ውስጥ ያልቀ ድረስ ልጨርሰው እችላለሁ ስለዚህ ይገኛለሁ ኢትዮጵያኖችም ይሄ
ያው ማን ምክንያቱም ጊዜው ማጨር ጊዜ ስለሆነ አሁን እንትን የሰላማዊ ሰልፉ ጊዜ ተዘጋጀው እንትን አንዳንዱ ሰራተኞች አንዳንዱ
ይገባኛል
አንተ ማግኘም ብቻ ሰው በተቻለው መጠን የቻለ
ዋናው እሱ ነው ዋናው እሱ ነው ከአንድ ምንድነው
ከልብ ካለቀሱ እንባይገድም
ነው
ለዚህ የማይሆን መስዋዕትነት ደግሞ
አዎ አንድ እሱ ነው ሁለተኛው ደግሞ ምንድነው የናቴ መቀነት ሁልጊዜ ያደናቀፈኛል በየቦታው ምክንያቱም
ሁላችንም እኮ
ሁላችንም ያደናቀፋል የምርጫ ጉዳይ ነው
ይሄ መጀመሪያም አይደለም
ሁሉ የተለመደ
በሰፊው በትልቁ ሰልፉ ረጅም ፕሮግራም ሰው
ፕሮግራም ቢሆንም ይሄም ራሱ ኢምፖርታንት ነው እና በተቻለ መጠን መገኘት ነው እንዴ መሰለ ህይወት ራሱ ምንድነው ፈረንጆቹ ፕራዮሪቲ ነው የፕራዮሪቲ ጥያቄ ነው ህይወት ሁልጊዜ ሁለት የሚያስፈልጉ ነገሮች ይገጥሙሃል ሁለቱንም በአንድ ጊዜ ማድረግ አትችልም ነው ፈረንጆች ምን ይላሉ you can't eat the cake and eat it you can't keep the cake and eat it ኬኩን በልተህም አስቀምጠህም አትችልም መምረጥ አለብህ ለኔ ምርጫዬ አሁን እኔ ብቻ አይደለሁም ያ በህፃኗ ልጅ ነች ምንም መንግስት ምን እንደሆነ አታውቅም ኦሮሞ ምን እንደሆነ አታውቅም አማራ ምን እንደሆነ አታውቅም እስላም ሙስሊም ምን እንደሆነ አታውቅም ምን እንደሆነ አታውቅም ምንድነው ያለችው አንደኛው والله ያለ ዛሬ ምንድነው አማራልሆንም እንግዲያ ተገደም የምትለውን እንደነዚህ አይነት ልጆች ሲሞቱ ሳይ እኔ ከደሞዜ ያንድ ቀን እንትን ይቀንሳል ወይም ደሞ ረፍት መውሰድ ይችላል የረፍቴ ይቀንስብኛል በየብል ራሴን ነው ማታለለው
እንትኔ
እኔ ራሴን እንደዚህ ብዬ ልቀመጥ ይችላል ህሊና ግን መጥፎ ነው ህሊና ሰው አይቆጣጥራትም እንቅልፍ ላይ በተለይ ነው የሚረብሸኝ ለምሳሌ ቀን ያልሆነ ነገር ሰው ነኝና ብዙ ነገሮች እሰራለሁ ያልሆነ ጋደም ሲል ይመጣል ጭንቅላቴ ውስጥ ይሄ ለምን አደረኩ ይሄ እንደዚህ መሆን ነበረበት ወይ ምን ይሻል እንዴት እንዲህ ላደርግ ቻልኩ ስቃይን ያሳየኛልና እንዲህ አይነቱን ነገር ከህሊና ጋራ ከመጨቃጨቅ እኔ ራሴን እንትን ብልሻለኛል እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር በነገው ሰላማዊ ሰልፍ ላይ እንደምንገናኝ ተስፋ ማድረግ እስቲ ምሻው የሚለው አንድ ነጥብ አለው
አንድ ልበል እኔ እንግዲህ አሁን ኦሮሚያ ላይ የተፈጠረውን ነገር እንግዲህ ሁላችንም ስለምናቀው ነው አዲስ አበባ ላይም ተመሳሳይ ነገር እንደሚመጣ ባለሙሉ ተስፋ ነኝ ለምን ተስፋ አለ ብትሉኝ አንድ ነገር አለ የሆነ ጊዜ ኦሮሚያው ክልል ሽመልስ አማርኛ ያስተማርን ነው አለ የኛና አካባቢ ሰዎች አማርኛ እንዲማሩ ያስተማርን ነው
አማራ ክልል ያለው ማማራን የሚያስተዳድሩ ኦሮሚኛ እየሰማርን ነው አለ እና እነዚህ ሰዎች ለካ ቀለበቱስ ሊያስገቡን ነበር አማርኛ ሲያስተማርን ያሉት ህዝቡን ምን ያህል እጅ እንዲያሰጡት ነገም ኢትዮጵያ አዲስ አበባ ላይ ተመሳሳይ ጣን የሚደርሱ ስለዚህ ግዴላችሁም ነገ ሁላችንም ወተን ድምጻችንን እናሰማ ለህዝባችን ሮሯችንን ከልባችንን እናገር
እንዳልከው ያልከው እንዳለ ሆኖ አዲስ አበባ ላይ ባለሙሉ ተስፋ ነኝ ያልከው ግን ባለሙሉ ተስፋ አይደል የኔ ተስፋዬ ችግር አይፈጠርም ተስፋዬ እሱ ነው እንግዲህ አድማጮቻችን ከዛሬ ጀምሮ 4 ሳምንት ያህል ፕሮግራማችን ዝግ እንደሚሆን እየገለጽን ከአራት ሳምንት በኋላ እስከምንገናኝ መልካም አዲስ አመት እንመኝላችኋለን ጤና ይስጥልን
እና ካምዬ
የነገው ሰላማዊ ሰልፍ ከ13 ሰዓት ጀምሮ እስከ 16 ሰዓት ተኩል ነው። ከ13 ሰዓት ጀምሮ እስከ 16 ሰዓት ተኩል በሰርገል ስቶሪ ፕላታን በሚባለው ቦታ ገለል በሬ ሳውል ሲናከ አጣሳሳት ተጣገስ ባሰባን